እግዚአብሔር ይመስገን።
ለእናንተ መሰግናለን። እንደገና ሳምንት ሙሉ በሰላም ተጠብቆ ለዚህ ጊዜ እንደገና ስለአዘጋጀን እግዚአብሔር ይመስገን።
አሜን።
ረከን በጸሎት እንጀምራለን። ወንድም ኪዳነ እንደይመቻል ለመጸለይ በጸሎት ለመጀመር
ነው ይመቸኛል።
እሺ፣ ከዛ በጸሎት እንጀምራለን።
ሰማይንና ምድርን በቃሌ ይሁን ብለህ የፈጠርክ በሰማይ የምትኖር አባታችንና አምላካችን ዛሬ ሳምንት በዚህ ሰዓት በዚህ ቀን ለመገናኘት አንተ አብቃን ብለን ተላይተን ነበር። ያን ቃል የገባነውን እኛ አናቅም፣ አንተ ግን ቃልህን ጠብቀህ ብዙ ህይወታችንን ማጥፋት በሚችል ነገር ውስጥ ስናልፍ ጥበቃህ በእኛ ላይ በዝቶ ያኔ ዳንኤልን አፍ የአንበሶችን አፍ እንዲዘጋ መላእክቶችን ልከህ ዳንኤልን እንደጠበቅ እኛ በማናውቀው መንገድ መላእክቶችን ልከህ ሳምንቱን በሙሉ እኛንና እኛ የምንወዳቸውን በሰላም በጤና ስላሸጋገርክ ስምህ የተመሰገነ ይሁን። ቃልህን ለመማር ቃልህን ለማጥናት አንተ በቀደስከው ቀን አንተ በለየኸው ቀን ሰይጣን ግን በማይደሰት ቀን እኛ በደስታ ወደፊት እንድንቀርብ መንፈስ ቅዱስ ስለረዳን እናመሰግናለን።
አሜን።
ጀምሮ ፕሮግራሙን የሚመሩትን ፕሮግራሙን ውስጥ የሚያስተምሩትን የእያንዳንዳቸውን አንደበት አንተ እንድትቆጣጠር ፈቃድ ይሁን በጌታ በኢየሱስ ክርስቶስ ስም። አሜን
አሜን። ከመዝሙር መዝሙር እዚህ ጋር እኔ ጋር ያለው 22 ነው። ነፍሴ ደስ የምትሰኝ የሚለውን መዝሙር ዘምራለሁ። ከዛ በኋላ ወደ ጥናታችን እንገባለን። አላቅም የማን እንደሆነ የሆነ የሚያስተጋባ ነገር አለ። እየሰማን ነው? የሆነ ለመግባት እንትን እየሞከረ ያለ ሰው አለ መሰለኝ። የሆነ ነገር ይሰማል። ነፍሴ ደስ የምትሰኝ በጌታ በጭንቀቴ የምጠራም አጽናኝ ደጋፊም ብርቱ መከታዬ ተስፋዬ ሁለንተናዬ ግሩም ጣፋጭ የሆነው ቃሉ ኃይል በሞት ጥላ ውስጥ ዘልቃል በፊቱ ሁሉንም ያንበረክካል። የህይወት ሽታው ይደርሳል ከአፉም የጽድቅ ነገር ይመነጫል። የጸጋን ተክል ያጠጣል አሕዛብ መዳናቸውን ያውቁበታል በፊቱም ደስ ይሰኛሉ በማዳኑ ሁሉም ይደሰታሉ። መላእክት ዘምራሉ ሰራዊትም ሁሉ ይታዘዙታል ለዘላለምም ከፍ ይላል
አሜን አሜን
እግዚአብሔር ይመስገን ሶ መልካም አምላካችን ነው በጭንቀት የምንጠራው በዚህ ምድር በዘላለም አብሮ ያለን አምላካችን ነውና እግዚአብሔር ይመስገን
አሜን
የዛሬው የሰንበት ትምህርት እንግዲህ አዲሱ ሶስተኛ ኮርተር አዲሱ ነው መጀመሪያው ነው የምንጀምረው በሶስተኛ ሩብ አመት ላይ ያለ ነው ሰንበት ትምህርት እንግዲህ ደስላችሁ እንደሆነ አላቅም ዶክተር ኢማኑኤል ገብተህ እንደሆነ አላውቅም ገብተሃል አላወኩም
አዎ ገብቻለሁ ወንድሜ እንደምን አላችሁ መልካም ሰንበት ለሁላችሁ
አሜን አሜን ሰንበትም ደርሶ ይሁን እንዴት ነው
አይ በዚህ በኮሮና ዘመን እኮ ቶሎ አይደርስም ምክንያት አርጎ ያቆያሉ
እውነት በለኝ አልደረሰም
ኖ አይ እኮ ጊዜ ወስዳል አሁን ገድሮ አይደለም ነገሩ ይደርሳል ያው ጊዜው ሲመጣና መድረሱን አልደረሰንም
ኦኬ ወንድም ዳንኤል አለ ደርሷል
አለ
አልደረሰንም
በዌብሳይት እንድጠቀሙ
እሱን እንትን ልበል በሰንበት ትምህርቱ የአማርኛ ሰንበት ትምህርት ዌብሳይት ውስጥ ያለበትን ሁላችሁ መክፈት ትችላችሁ ከሆነ አላቅም እዚህ የቤተክርስቲያኑን ዌብሳይት በስልካችሁ መክፈት ሞክራችሁ ከሆነ አላወቅኩም እዛ ውስጥ አለ ሰንበት ትምህርቱ እሱን ከከፈታችሁ እዚህ ካንሰር ሲቲ ኤስዲኤችኤች የሚለውን ከከፈታችሁ እዛ አገልግሎቶች በሚል ስር ሰንበት ትምህርቱ አለ ለመክፈት ካስቸገራችሁ እንትን እናደርጋለን እዛ ከፍቶ መከታተል ይቻላል አለ የሻሎም ሰንበት ትምህርት በዌብሳይት ያለው እዛ ውስጥ አለ አጋጣሚ የሚያስቸግረን ካለን እዛ እንረዳዳለን አንዳችን እዛ ከፍተን መከታተል እንችል እና የሰንበት ትምህርቱ አርእስት የሚለው ለእግዚአብሔር ወዳጆችን ማፍራት ይልና በተልእኮ ውስጥ በመሳተፍ የሚገኝ ደስታ ይላል ለእግዚአብሔር ወዳጆችን ስናፈራ በዛ ተልእኮ ውስጥ በመሳተፋችን ስለሚገኝ ደስታም ጭምር ይናገራል እና እግዚአብሔር እናመሰግናለን ሰንበት ትምህርቱ ጸሐፊ ስናገር እዚህን ሰንበት ትምህርት ጸሐፉ ሰውዬ ፓስተር ሲንሌ ይባላሉ የጀነራል ኮንፍራንስ ምክትል ፕሬዚዳንት ሆኖ ሲያገለግሉ የነበሩ እና አሁን ጡረታ ላይ እያሉ ደግሞ በአሁኑ ጊዜ ላሉ ኮንፍራንስ ፕሬዚዳንት ረዳት ሆኖ እያገለግሉ ያሉ ሰው እንደሆኑ ይነገራል እዚህ የኮኔክቲከት ተወላጅ ናቸው የዚሁ አሜሪካ ማለት ነው ስለ ጸሐፊው ሲናገር ነው እና ይህንን ስጽፉ አይ ቲንክ ያነሳሳቸውን ምክንያት ሲናገሩ ለሆነ ነገር ሲንወያይ ይላሉ ከወገኖች ጋር አንድ ላይ ሲንወያያለን አንድ ሰውዬ በመሃል ላይ ወሬን እንደሚያመጣ ወሬ ገቡና ወደ ምስክርነት ላይ ይዞራሉ ሲዞሩ እኚህ ሰውዬ ሰዎችን የማዳን የማገልገል ሸክም በጣም እየተሰማቸው የነበሩ ሰው ነበሩ በዛን ጊዜ እንደሚናገሩት እና አንዱ ተናጋሪ ምን ይላል ተልእኮ የኛ ሳይሆን የእግዚአብሔር የራሱ ነው ተልእኮ ይሄ ሚሽን ሌሎችን የማዳን ስራ የራሱ እኮ የሱ ነው ከኛ የሚፈልገው በሱ ተልእኮ ውስጥ ተባባሪነትን ማሳየት ነው ተልእኮ ግን የራሱ ነው ሲል በውስጣቸው ብዙ ሸክም ተሰምቷቸው ስለነበረ ይመስለኛል በጣም ሸክም ቀለለኝ ይላሉ ሊቃውንት የሰንበት ትምህርቱን መግቢያ ላይ ወደ ዛሬው ከመግባቱ በፊት የምናገረው መግቢያ ላይ ነው ይሄንን የምናገረው እና በጣም ቀለለኝ እንደተባለው ተልእኮ ሚሽን የኛ አይደለም ስራው የማዳን ስራ የማዳን እቅድ የኛ አይደለም እኛ ስንሄድ ሰዎችን የማዳን ሸክም እንዳለብን ልናድናቸው ግድ እንዳለን የኛ ስራ እንደሆነ አርገን ወደ ቢዚ ሆነን ለማዳን ጥረት የምናደርግ ሰዎች ሆነን ከተገኘን ስራውም የኛ ይመስለናል ሸክምም ይሰማናል እኛ ግን የደስታው ተካፋይ እንድንሆን የተጠራን በሱ በማዳን ተልእኮ ውስጥ ተሳታፊነትን የተጠየቅነው ተሳታፊ ስንሆን እንግዲህ መሪው አድራጊው ሌላ ሲሆን እዛው ተሳትፎ የሚያሳይ ሰው እዛው የትኛ ቦታ እንደሚገጥመን የትኛው እንደሆነ የኛ ድርሻ ማውቁ ላይ ነው የሚጠበቅብን ማለት ነው። እዛው እግዚአብሔር እኛን የፈለገን ለመዘመር ከሆነ ያንን ተልኳው ያንን የኛን ስጦታ በማየት ለኛ ያለንን በማየት እሱን በመስማት እንዳል ስራውን ወሰን የምንሰራ ሰዎች ሳንሆን እሱን እየሰማን በሱ ተልኮ ሆነን እሱ እንድንከተል በፈለገበት አንድ መሪ ሲመራ ሌላ ተመሪ በዛ አሳብ የተደረገበት ውስጥ ካልሆነ ያስቸግራል። ለመሪውም የማይመች ይሆናል። አካሄዱም እንዳይከድ ያደርጋልና እኛ በዛ ተልኮ ያለን ሰዎች ሆነን እሱ ባስቀመጠው ቦታ እየሄድን የማዳኑን ስራ ያደነቅን ያያየን የምንሄድ ሰዎች ልንሆን እንደሚገባ ነው የሚናገረው። በዛ ውስጥ የሱን ስራ ደግሞ ባወቅን መቅረን እኛም በደስታ እንሞላለን ና ይላል። የዛሬው ክፍል ምስክርነት ለምን በሚል ላይ ነው ያለው። ምስክርነት ለምን አስፈለገ? ለምን እንመሰክራለን ብሎ ይናገራል። የማግቢያው ጥቅስ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። እዚህ ላይ ምን ነው የሚለው? ሰዎች ሁሉ ሊድኑ ይወዳል እግዚአብሔር። ሰዎች ሁሉ ወደሱ እንዲደርሱ እሱን እንዲያውቁ እውነቱን እንዲያውቁ ይወዳል። የእግዚአብሔርን ሐሳብ ነው እዚህ ላይ እየተናገረ ያለው። እግዚአብሔር የሚፈልገው ሰው ሁሉ እንዲድን ማለት ነው። እና እዚህ የተጻፈው እንዳለው በጣም ጥሩ ስለሆነ የእግዚአብሔር ትልቅ ናፍቆት በሁሉ ስፍራ ያሉ ሰዎች ለፍቅሩ ምላሽ እንዲሰጡ ጸጋውን እንዲቀበሉ በመንፈሱ እንዲለወጡና ድነው ወደ መንግስቱ ይገቡ ዘንድ ነው። የእግዚአብሔር ምኞት ያ ነው። ከኛ ድነት በላይ ሌላ የላቀ መሻት የለው። በጣም የሚደንቅ ነገር ነው። እንግዲህ ያን ስናይ እግዚአብሔር ማን ነው? ኢየሱስ ማን ነው የሚለውን ስናይ የዩኒቨርስ ፈጣሪ የዘላለም አምላክ ነው። እኛ ብቻ ሳንሆን ብዙ ፍጥረታት በተለያዩ ዓለማት ያሉት መላእክትን አምላክ አብሮ ከቦት ያሉት አምላክ ነው። ያ አምላክ ግን ከኛ ድነት በላይ የላቀ መሻት የለውም ብሎ ይናገራል። ፍቅሩ ገደብ የለሽ ነው። ምሕረቱም ከልኬት ሁሉ ያለፈ ነው። እርራሄውም የማያልቅ ይቅርታው ደግሞ የማያባራ ኃይሉ በመጨረሻ የሌለው መስዋዕትነትን ከሚሹ ጨካኝ ከሆኑ አማልክት በተቃራኒ እንግዲህ ሌሎች አማልክት እንዲገበርላቸው ነው የሚፈልጉት። አሁን በኢትዮጵያ ማለት ነገር ሰምታችሁ ከሆነ አንድ ስናወራ ነበረ እንደዚህ የጣዖት አምላኪዎች ሄደው ጠንቋዮችን ሄደው ሲያማክሩ እስከምን ነው የሚጠይቁት? ልጅን ሰዋ እስከሚሉ ልጅን ግደል እስከሚሉ እንደሚሰው ነው አይደለም የምናውቀው። እና ሌሎች አማልክት ጨካኝ የሆኑ እንደ ጨካኝ አማልክት ሳይሆን ኢየሱስ ግን በተቃራኒው ምንድን ነው የሚያደርገው? አስደናቂ መስዋዕት የሆነ ማለት ነው። ራሱን ለኛ መስዋዕት የሆነ ልዩ አምላክ ማለት ነው። ማንም ምንም ያክል ለመዳን ብንፈልግ ከእግዚአብሔር የበለጠ ሊያድን ይናፍቃል። ማለት እኛን ለመዳን ከምንፈልገው በላይ እሱ እኛን ለማዳን ያለው ፍላጎት ይበልጣል ማለት ነው። እኛ ራሳችን ለመዳን በተፈጥሮ የመዳንን ፍላጎት አስቀምጦልናል። እያንዳንዱ ሰው ምንም በመጥፎ ስራ ውስጥ ቢወድቅም በኃጢአት ውስጥ ቢወድቅም ግን እያንዳንዱ ሰው መዳንን ይፈልጋል። እና ያ በተፈጥሮም ያለ ነው። እኛ ከምንፈልገው መዳንን ለመዳን ከምንፈልገው ፍላጎት በላይ እሱ እኛን ለድነን ያለው ፍላጎት ይበልጣል ነው የሚለው። ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ብሎ የሚናገሩ አንደኛ ጢሞቴዎስ ላይ ይሄው ማለት ነው። እሱ የሚፈልገው የእኛን መዳን ማለት ነው። ሰዎች ሁሉ ሊድኑና እውነትን ወደ ማወቅ እንዲደርሱ የሚፈልጋል እንደሆነ ማለት ነው የሚናገረው። ስለዚህ ምስክርነታችን በዚህ ውስጥ የተመሰረተ ነው። ሰይጣን በሌላ ገጽ አድርጎ ነው ሊመሰክር የሚፈልገው። ከሳሽ ነው፣ ገዳይ ነው፣ እንደገና ደግሞ ሊፈርድና ሊያጠፋ ያለ ነው ብሎ ነው እግዚአብሔርን በተለየ መንገድ ለሌሎች ሊናገር የሚፈልገው። ግን እኛ በትክክል እንግዲህ የአይን ምስክር ተብሎ ይታወቃል። ሰው ያየውን ይመሰክራል። እንግዲህ ምስክርነት ሲባል ሰው ያየውን ነው የሚመሰክረው። ያየውን እየተረዳነውን
እንመሰክራለን። ስለዚህ እግዚአብሔርን በመናቀው መንገድ በዚህ በፍቅሩ ነው ማለት ነው ሌሎች በትክክል እንዲያውቁ ወደ እግዚአብሔር ቤት መምጣትን እንደ ጨለማ አርገው ሰው ሲያስቡ ግን የብርሃን ቤት እንደሆነ የመዳን ቤት እንደሆነ እሱ አፍቃሪ እንደሆነ የምንመሰክር ሰዎች ነን። ምስክርነት ሁሉ ስለ ኢየሱስ ነው። ናም እንመሰክረው ስለ ኢየሱስ ማለት ነው። እኛን ለማዳን ስላደረገው ነገር እንዴት ህይወታችንን እንደለወጠው እና አስተናቂ ስለሆነ ቃሉ ይህም እርሱ ማን እንደሆነ እና የርሱን ውስጣዊ የሆነ ባህሪ ይነግረናል። እንግዲህ መስክር ያንን ነው የምንናገረው። ምስክርነት ለምን? እርሱ ማን እንደሆነ ስናስተውል እኛ በራሳችን በውስጣችን ኢየሱስ ለኔ ማን ነው? ኢየሱስ ማን ነው? በምን መንገድ ነው ማቀው? እንደ ጨካኝ እንዴት ነው የምናቀው? ኢየሱስን ልክ በሚናቀው መንገድ በተላመድ ነው መንገድ ባወቅ ነው ለሌሎች እንደዚሁ እንዲያውቁ ህዝብን ከጨለማ ወደ ብርሃን የምንጠራ ሰዎች እንሆናለን በመመስከር የጸጋውንና የፍቅሩን ኃይል አስደናቂነት ስናጣጥም ዝም ማለት አንችልም ይብሎ እናገራለን። ለዚህ ላይ በደም መልስ እየመለሰ ነው ያለው። ምስክነት ለምን? እሱን ስናውቀው የጸጋውን እና የፍቅሩን ኃይል ስናደንቅ አስደናቂነት ስናጣጥም ምን ያመጣል? ዝም እስከማንል ያደርሰናል ማለት ነው። ምስክርነት ለምን? ከርሱ ጋራ በስራው ስንካፈል ሰዎች በጸጋው ሲድኑና በፍቅሩ ሲለወጡ በማየት ወደሚገኝ ሐሴት እንገባለን። ስለዚህ ሰዎች በዚህ ምስክርነት ኢየሱስን በማወቃቸው ሸክማቸው በሱ ላይ ተጥሎ እርካታ አገኝተው ሰላማዊ ህይወት ሲኖሩ በሱ ሲደሰቱ ሲያርፉ ከጭንቀት ሲላቀቁ ያን ሲናይ ያ በእኛ ውስጥ ሐሴትን ደስታን ያመጣል። እና ያንን ሲናገር ነው በተልኮዞ መሳተፍ የሚገኝ ደስታን ብሎ ሲናገር ያንን ማለት ነው። እግዚአብሔር በእኛ ውስጥ ቀጥታም ማዳን ኋላ ወደ ውስጥ እንገባለን እንችላለን። ቀጥታም ራሱ ስራውን መሳተፍ ይችላል እግዚአብሔር ከፈለገ እኛን ሳይጨምር። ግን እኛን ሲጨምር እዛ ውስጥ እኛም እንድንባረክ ስለሚፈልግ ነው በዛ ህይወቱ ስንኖር ማለት ነው። እና ይሄ የዚህ ሳምንት ሰንበት ምርት መግቢያውን ነው ያነበብኩኝ። ይሁድም ላይ ሲናገር ለድነት እድል መስጠት ብሎ ይናገራል። ሁልጊዜ እግዚአብሔር ለመዳናችን እድል ይከፍታል። የምንድንበትን ሰዎች የሚድኑበትን መንገድ ሁልጊዜ እድል ከፋች ነው። ያውም ያ ፍቅር ስላለው አልተወንም፣ ሁሉንም ሰው አልተወንም። እግዚአብሔር በየዕለቱ በየስፍራው ያሉ ሰዎች እርሱን እንዲያውቁ እድልን ይሰጣቸዋል። በመንፈስ ቅዱስ አማካኝነት ልቦቻቸውን ያነሳሳል። መንፈስ ቅዱስ ከዚህ ምድር አልተወሰደም። አሁን አበራይ ስናጠና የነበረው አሁን ተፈጸመ። እርኩስን ምርከስ ጻድቅን ምጽደቅ የሚል ሰዓት ይመጣል። እስከዛ በቸነፈሪም ሆነ በሚሆነው ነገር ሁሉ በመንፈስ ቅዱስ አማካኝነት ሰዎችንም በመላክ ወደ ማሳሰብ ነው። እግዚአብሔር በተፈጥሮ በተለያየ መንገድ የሱን ማዳን እንዲያውቁ ሰው እንዲመጣ ነው ሁልጊዜ የሚያረጋው። በመንፈስ ቅዱስ አማካኝነት ልቦቻቸውን ያነሳሳል። ተፈጥሯዊ በሆነ ዓለም ረቂቅነት ውስጥ ራሱን ውብ አድርጎ ገለጸ። ዩኒቨርሳል ተፈጥሮን ሲናይ ይህ የማይናገሩ ተፈጥሮ የእግዚአብሔርን የማዳን ስራ የእግዚአብሔርን ፈጣሪነት ሁሉም በስርዓት ሲሄድ ፀሐይ ወቅቷን ቦታዋን ጠብቃ ጊዜዋን ጠብቃ ስትወጣ ጨረቃ እንግዲህ ምን ቆጥራቸው ሁሉ ዛፎቹ ወንዞቹ እና ሁሉ ያንን የእግዚአብሔርን ታላቅ ኃይል ያሳያሉ። ያ ሁሉ የእግዚአብሔርን ታላቅነት እንድናውቅ ፍቅሩን እንድናይ ወደሱ እንድንመጣ የሚጠቀምበት መንገድ ነው። ምንም እንኳን እግዚአብሔር ራሱን አስደናቂ በሆነ በመንፈሱ በተፈጥሮ ሞገስ እና በርሱ የፈቃዱ ተግባር በኩል ቢገልጽልንም በጣም ግልጽ የሆነው የፍቅሩ መገለጥን የምናገኘው በክርስቶስ ሕይወትና አገልግሎት በኩል ነው ብሎ ይናገራል። በብዙ መንገድ ይናገራል። ከዚህ ሁሉ የሚበልጠው በክርስቶስ የተደረገው ይበልጣል ብሎ ይናገራል። በእርሱ ፈቃድ ሲገለጥም በጣም ግልጽ በሆነ የፍቅሩ መገለጥን የምናገኘው በክርስቶስ ሕይወትና አገልግሎት በኩል ነው። በዚህ ምድር ሳለ ሲያገለግልና ሲቆይ የነበረ ነገር ሁሉ የእሱን የእግዚአብሔርን ፍቅር በበለጠ የምናውቅበት መንገድ ነው። ለዚህ ነው በመጨረሻ ወደ እኛ ተገልጦ እግዚአብሔር ማን እንደሆነ ገለጠው ብሎ ይናገራል። እና ያ በገባን መጠን እንግዲህ መቼም ምናክሉ እንዳስተዋል ነው አላውቅም ባስተዋል ነው መጠን እንዳንቀመጥ ያደርጋል ማለት ነው። ሌሎች እንድናካፍል ያረጋናል ማለት ነው። ኢየሱስን ለሌሎች ስናካፍል ለማዳን እንዲሆንላቸው ትልቁን እድል ነው የሰጠናቸው። አሁን ወደ ብሎ በያዕቆብ መጽሐፍ ላይ ቆይላ ይናገራል፣ ለሌሎች ከመሰጣቸው ስጦታ ሁሉ ይልቅ ሰዎችን ወደ መዳን እንዲመጡ የምናረጋው ምክንያት ይበልጣል። ስለዚህ እግዚአብሔር ለመዳን እድልን ይሰጣል ሰው ሁሉ። ያዕቆብ እንዲህ ይላል፣ ኃጢአተኞችን ከተሳሳተበት መንገድ የሚመልስ ነፍሱን ከሞት እንዲያድን የኃጢአትንም ብዛት እንዲሸፍን ይወቅ ብሎ ይናገራል 5:20 ላይ። ስለዚህ ሰዎችን ከጥፋት እንዲመለሱ ምክንያት ስንሆን ተልከን ማለት ነው፣ እሱ እንደላከን በመንፈስ ቅዱስ በፍቅር ተነተን ሰው ከጥፋት ሲመለስ ከኃጢአቱ ሲመለስ ነፍሱን እንዳዳነ ያሰው ያስብ ብሎ ይናገራል። ሮሜ ላይ ደግሞ ምዕራፍ 10 ላይ እንዲህ ይለናል፣ የጌታን ስም የሚጠራ ሁሉ ይድናል። ከዛም እንዲህ ይለናል፣ ካላመኑ ሊጠሩ አይችሉም። ማለት ማመን አለባቸው። ለማመን ደግሞ ካልሰሙ ደግሞ ሊያምኑ አይችሉም ሎ ይናገራል። መስማት አለባቸው ለማመን፣ ካመኑ ደግሞ ይጠራሉ። አንድ ሰው ደግሞ ካልነገራቸው እንዴት አድርገው ሊሰሙ ይችላሉ? ደግሞ እንደገና ደግሞ ለማመን መስማት ያስፈልጋል። ለመስማት ደግሞ የሚናገር ሰው ያስፈልጋል። ነስ ያጠቃልለው በድነት እቅድ ውስጥ በወንጌል ክብር የጠፉ ሰዎችን ልንደርስ ከእግዚአብሔር ጋራ ተያይዘናል ብሎ ነገር ለላኔ ተያያዘው የሚናገር ሰው እኛ ነው ሚልካን ማለት ነው። ስለዚህ ሰዎች ወደ እምነት እንዲደርሱ እንዲሰሙ የሚናገር ሰው ያስፈልጋል። ያ ሰው እኛን ነው ያስቀመጠን። ስለዚህ በድነት እቅድ ውስጥ እኛን አስገብቶናል። ምን ያህል ሰዎች ከርሱ አንደበት ወንጌልን ሰምተዋል ይላል መጨረሻ ላይ ሲጠይቅ፣ ምን ያህል ሰው ከርሱ አንደበት ወንጌልን ሰምተዋል። እና እግዚአብሔር እናመሰግናለን። ሳናውቅም አውቀንም እግዚአብሔር በእኛ ህይወቱ ስለሰራው እግዚአብሔር እናመሰግናለን። ስለዚህ ይህ እግዚአብሔርን ደስ የሚያሰኝ ትልቁ መንገድ ነው። ሁልጊዜ ብዙዎችን በመጠቀም ሰዎች ሁሉ ወደ ድን እንዲመጡ የሚወድ አምላክ ይላል። መግቢያው ጥቅስ ራሱ እንደሚናገረው ሰው ሁሉ እንዲድን የሚወድ አምላክ ብሎ ነው የሚናገረው። ያ አምላክ ብዙ ነገርን ይጠቀማል። ከዛ ከሚጠቀምባቸው ነገሮች እኛ አንዱ ነን። ስለዚህ እግዚአብሔር ይመስገን። እሱ የኛ መዳን የሚፈልግና በተለያየ መንገድ ሁሉ ሰዎችን ለመድረስ እነሆ በደጅ ላይ ቆሜ አንኳኳለሁ ብሎ የሚል ማንኳኳቱን እስከዛሬ ያላበቃ አምላክ ነው። እና ኢየሱስን የሚያስደስት ነገር ምንድን ነው? ሰኞ ላይ ሲናገር ምንድን ነው የሚያስደስት? እንዴት ተረት አድርጎ ያመጣል? እንዴት ነው How is your day? ብሎ ሰዎች ጠይቁ። እንዴት ነው ዛሬ? እንዴት ዋላችሁ? እንዴት ነው ቀኑ? እንዴት እያደረጋችሁ ነው ተብሎ ይጠየቃል አይደል? አይ እንግዲህ የዛሬ ቀን እንደው የከፋ ነው የለማ ነው ብሎ ሰው እንደዛ ያወራል። እንደው ይሁንና እንደው መቼም አናረገውም እንደዚህ። እግዚአብሔር አምላክ ወይም ኢየሱስ ጌታችን እንዴት ነው ዛሬ ቀኑ ለአንተ ብለን ብንጠይቀው ምን የሚመልስ ይመስላችኋል ብሎ ይላል። እዚህ ላይ ሲናገር ብትሉ ምንድን ነው ብሎ ይመልስላችሁ? እንደዚህ ይመስለኛል ብሎ ነው ጸሐፊው የሚናገረው። እንደዛ ብላችሁ ብትጠይቁ እንደዚህ ብሎ የሚመልስ ይመስለኛል ይላል። ምናልባት ይህንን የሚመስል ምላሽ ልሰጠን ይችላል ይላል። ቀኖች በጣም አስቸጋሪ ነበሩ። 1000 የሚሆን ስደተኛ በካምፕ ውስጥ በቅዝቃዜ በረሃብ በህፃናት ሲያለቅሱ ሳይ አይቼ በእንባ ተሞላው። በህዝብ የተጨናነቁ የዓለማችን ከተሞች ላይ ተራመድኩ። ቤት አልባና ምስኪኖችን ሳይ አነባው። በተጠቃች ሴት እና ለወሲብ ባርነት ስትሸጥ ፈራተባ ባለች ሴት ልቤ በጣም ተሰበረች ብሎ የሚመልስ ይመስለኛል ይላል። አይሽ ልክ እንደ ተረት አድርጎ ነው ያመጣው። ልክ እንዴት ነው ሰውን እንዴት ነው ዛሬ ቀን እንዴት ዋላችሁ ተብሎ እንደሚባል ሁሉ እግዚአብሔርንም እንደዚህ ብለን ብንጠይቀው ሊመጣ የሚችል ምላሽ ይሄ ይመስለኛል። እግዚአብሔር በጣም ያዘነ በትክክል አሁን እንዳየ ነው ሰው ሁሉ እንድድን የሚፈልግ አምላክ፣ በተለያየ መንገድ ሰውን ቀርቦ ከውጥቀታቸውና ከጥፋታቸው ሊያድን ሁልጊዜ የሚሻ አምላክ፣ በተለይም ከሁሉ ደግሞ የሚበልጠው ሰውን ከማዳን የበለጠ አላማና ደስታ የለውም ብሎ በሚናገር አምላክ ፊት እንዴት ነው ዛሬ ቀኑ እንዴት ነው ብለን እግዚአብሔርን ጠይቀው በትክክልም ከዚህ የተለየ መልስ አይኖርም። ለምን ዓለማችን ስናይ እንኳን የሚራራ አምላክን ቀርቶ እኛንም ያሳዝነናል። የጭካኔ ሁኔታ ስናይ አንዳንድ ጊዜ እኔ ብዙ ጊዜ አሁን ኒውስ ምናምን ብዙ ነገር ማየት በጣም ይሰለቸኛል። ብዙ ጊዜ የሚታየው በጣም ኃይለኛ ጭካኔ ነው። ሰው እንደዚህ ያደርጋል ወይ? የሚዘገንን እንቅልፍ የሚነሳ ነገር ነው የሚታየው። አንዱ አንዱ ላይ የሚያደርገው ጭካኔና የሚደረገው ነገር፣ በተፈጥሮ የሚደርስ ነገር፣ አንዱ ሰው በሌላ ሰው የሚያደርገው ነገር ባልተሰማ የሚባል ነገር ነው ያለ። ስለዚህ እኛ ሰዎች ሆነን እንኳን ጥማሞች ሆነን እንኳን ያ የሚዘገንነን ከሆነ እግዚአብሔርን ምን አክል የሚያሳዝን ነገር እንደሆነ ማየት እንችላለን፣ መገመት እንችላለን። ስለዚህ ሰዎችን ከዛ ለማዳን ሲፈልግ እኛን እየተጠቀመ ነው ሊሰራ የሚፈልገው። እና የጠፉት ሲገኙ መላው ሰማይ ደስ ይለዋል። ልክ በተረት በምሳሌ ሁሉ ተናግሯል። ስለ ጠፋው ልጅ ሲመለስ ምን አክል ያው አባቱ እንዴት ደስ እንደተሰኘ የዛን ያክል መቶ በግ ያለው ሰው አንዱ በግ ጠፍቶበት ያ በግ ሲገኝ እንዴት ደስ እንደምድር የጠፋባት ሴትየው ስታገኝ፣ ያ ሁሉ ምሳሌ እሱ ምን አይነት እንደሆነ የጠፋ ሰው ሲመለስ፣ ከሱ የራቀ ሰው ሲመለስ ምን አክል ደስታ በሰማይ እንደሆነ ነው የሚናገረው። ስለዚህ ኢየሱስን የሚያስደስት በሱ በማዳን ስራ መሳተፋችን ነው የሚያስደስተው ማለት ነው። በመስጠት ማደግ ይላል። በመስጠት ማደግ እዚህ ላይ የተጠቀሰው ምሳሌ ያለው ይሄ ማነው የተባለው የሞት ባህር የሚባል አለ፣ ዴድ ሲ። በዛ በመስጠት የመባረክ ተቃራኒው የዴድ ሲ ነው። ይሄ በጣም ጥልቅ ሸለቆ ውስጥ በጣም ዝቅታ፣ በዓለም ዝቅታ ከተባለበት ቦታ ላይ ነው ይሄ ባህር ያለው። አይ ቲንክ ወደዛ ባህር የሚገባ ወንዝ የዮርዳኖስ ወንዝ ነው፣ ወደዛ እንደሚገባ የሚነገረው። ሄዶ እዛ ነው የሚገባ እና ወዴትም አይሄድም፣ ከዛ ውስጥ ወዴትም አይሄድም። ግን በጣም ሙቀቱ ኃይለኛ ስለሆነ ውሃው እየተነነ ነው የሚጎለው እና የሚያልቀው እንጂ ከዛ ወዴትም የሚሄድ ቦታ የለም። ለዚህ ነው ዴድ ሲ የተባለው። እና ህይወት ያሉ ነገሮች የሉም ይላል። በጣም ዝቅ ተብሎ ወደታች ሲባል ትንሽ ባክቴሪያዎች ይገኛሉ። ከዛ ውስጥ ዛፍ የለ፣ አሳ የለ፣ ህይወት ያለ ነገር የለም። ዴድ ሲ ነው። ስለዚህ እኛም እንደዛ ነው ልንሆን የምንችለው። ከኛ ውስጥ እየታየው የእግዚአብሔር በረከት የማይፈልቅ ከሆነ በማዳኑ ስራ ውስጥ አብረን ካልተሳተፍ እኛም እንደ ሙት ሰዎች እንሆናለን ማለት ነው። እንደዛ እንዳንሆን ነው። ያ አይደለም የእግዚአብሔር ዓላማ። በሱ ማዳን ውስጥ ያለውን ደስታ እኛም እንድናገኝ እኛም እንድናድግበት ነው የእግዚአብሔር ዓላማ። እና ያን ነው የሚናገረው እግዚአብሔር። ያለ እኛ እገዛ ኃጢአተኞችን በራሱ መንገድ መድረስ ይችላል ይላል በዚሁ መጽሐፍ ላይ፣ በዚሁ ማክሰኞ በመስጠት ማደግ የሚለው ላይ ነገር ላይ ይህንን የሞት ባህርን ምሳሌ ከመጣ በኋላ እግዚአብሔር ያለ እኛ እገዛ ኃጢአተኞችን በራሱ መንገድ መድረስ ይችላል። ነገር ግን እንደ ክርስቶስ ያለ መልካም ባህልን እንድናዳብር ዘንድ የእርሱን ስራ እንጋራለን። ስለዚህ እኛም አብረን እንድናደርግ ስለሚፈልግ የእርሱን ባህሪ እንድንላበስ የማዳኑን ስራ የፍቅሩን ታላቅነት በማወቅ በሱ እኛም እንድናድግ ስለሚወድ በእኛ በኩል እንዲሄድ ያደርጋል። የደህንነት ስራው ወደ ደስታው እንገባ ዘንድ በእርሱ መስዋዕትነት ነፍሳት ሲድኑ ያለውን ደስታ በመመልከት ያን በመመልከት እኛም እንድንድን ማለት ነው። በድነት ስራ ውስጥ እኛም ልንሳተፍ በዛ ይገባናል ብሎ ይናገራል። ለዚህ የእግዚአብሔር ዓላማ እኛ በዛው ስንገባ እኛንም ማሳደግና የእሱን ባህሪ በለጥ እንድናውቅ ማድረግ ነው። ያንን እንድንረሳ ነው። እና ለክርስቶስ ትእዛዝ ታማኝ መሆን ብሎ የሚናገረው የክርስቶስ ትእዛዝ ትልቁ ያው በክርስቶስ የፍቅር ጥሪ መቀበል ላይ ነው። ለክርስቶስ ታማኝ መሆን ለፈቃዱ ቁርጠኛ መሆንን ይጠይቃል። ትእዛዙን መታዘዝ ይፈለግብናል። በውስጡም የጠፉትን ለማዳን ልቡ ሲመታ ልባችንም አብሮ ይመታል። ያ ነው ልክ እንደ ግዳጅ እንደ ትእዛዝ ሳይሆን ኢየሱስን ያስጨነቀው ልቡን የሚመታው ነገር ተሰምቶን ተረተን የእኛንም የሚመታ ሲሆን ሌሎችን የምንደርሰው በፍቅር ተነተን የሌሎቹ መዳንና መጥፋት ግድ ብሎን አሳዝኖን ከሆነ የምንሄደው ያ ነው። እንግዲህ በጣም የሚያሳዝንና የሚገርም ነገር ለመናገርም የሚከብደን ነገር ሆኖ ግን ያለው ሪያሊቲ ስናይ ብዙ ሰባኪዎች በዛ መንገድ ነው በዛ መንፈስ ነው የተነዳተው የሚሰሩት ተብሎ ቢባል የሚዘገን ነገር ነው። ጥሪውን በጣም አፋጥነው የሚያደርጉት የወንጌል ጥሪ የሚያበዙት ለምንድን ነው ቢባል እንግዲህ በጣም አስቸጋሪ ነገር ነው። እንግዲህ ብዙ ቤተክርስቲያኖች ናቸው፣ ብዙ የእምነት ልጆች ናቸው ያሉት። ሁሉም ሰባኪ ነው እና ይሄንን መልሷል ወይ ቢባል እንግዲህ እናቃለን። ብዙ ጊዜ ቢዝነስ ሆናል ማኒ ሜኪንግ ቦታ ሆናል ገንዘብ ማግኛ ሆናል ክብር ማግኛ ሆናል ለዛ እግዚአብሔር በእውነት እየጠብቀን አሁን ሲናገር የክርስቶስ እዛል እሱን የሌላው መሞት የሌላው መጥፋት ግድ ብሎ ልቡን ሰብሮት የሚሄደው ነገር እኛን ልብ ሰብሮ በዛ መንገድ ነው የምንሄደው እምለው ነው ያ ነው በዛ ፍቅር መነዳት ስራ ነው የኢየሱስ ትእዛዝ ተልእኮም ማለት ነው። እንግዲህ ብዙ የሚጸምሩትን እዚህ ላይ መጨመር ትችላላችሁ። እሱና በፍቅር መነሳሳት አንዱ የተገናኙ ናቸው። እንግዲህ መነሳት ህይወታችን ሁሉ በፍቅር መሰረት ያደረገ መሆን እንዳለበት ነው። በእንደሳል ዘለው በዚህ በትእዛዙ መሰረት ላይ ሌሎችን የመድረክ ላይ ትንሽ ስለምናጎድል እግዚአብሔር አንድ ነገር ሲጠቀማል ልክ በእስራኤል ላይ የተጠቀመው ያለ ሐዋርያት ያኔ ሲሰብኩ በውጡ ተመቻችተው እዛው እንግሊዝ ስራ እየሰሩ እንደዛው ሊቆዩ ሲፈልጉ ትልቅ ስደት እንደደረሰባቸውና በስደቱ ምክንያት ወደ ዓለማት ሁሉ መድረስ እንደቻሉ ይናገራል እና ወደ ሌሎችን መልእክቱን ወደ አልሰሙ ሰዎች እንድንደርስ የሱን ፍቅር እንዳናደርስ እግዚአብሔር ሐሳብ ነው። በቤተክርስቲያን የክርስቶስን ትእዛዝ ችላ ስትልና መታዘዘዋን ስትቀንስ የመኖሯን ዓላማ እየጣለችና ለዓለም የተሰጣትን ትንቢታዊ ጥሪዋን እያጣች ነው። ቤተክርስቲያን አንዳንድ ጊዜ ልክ ተልእኮ የምንረሳበት ሁኔታዎች እንዳሉ ሲናገር ነው። የሱ ትእዛዝ የእግዚአብሔር ትእዛዝ ወንጌል ዓላማት ሁሉ እንድደርስ የሱ ፍቅር ግድ ብሎን ሌሎች ሁሉ እንድንደርስ ነው። ያ የሙስም ከዛ ጋር የተገናኘ ነው። በፍቅር መነሳሳት የሚለው ላይ ማለት ነው። እምነታችንን ስናጋራ እግዚአብሔር ለዚች ምድር ካለው ተልእኮ ጋራ በመተባበር የምናገኘው ደስታ እንዳለ ተገንዝበናል። እሱን ነው ሲጠቅስም የነበረው። በዛ ውስጥ ያለውን ደስታ እኛም እንጋራለን ማለት ነው። ሰዎች ሲድኑ ስናይ፣ ሰዎች ከጭንቀታቸው ሲላቀቁ፣ የክርስቶስን ማዳን ሲቀበሉ፣ በዛ ሲያርፉ፣ ለዘላለማዊ ሕይወት ሲዘጋጁ ስናይ፣ በዛ ውስጥ የኛም ደስታ ለኛም ደስታ እንደሚያመጣ እነሱ እና የነበረው ስለ ፍቅሩ ያለን ምስክርነት ሰዎች የርሱን ጸጋና እውነት የበለጠ በግልጽ እንዲያዩ የድነት ታላቅ እድል መስጠት ለድነት ትልቅ እድል መስጠት ነው። እንግዲህ ምስክርነት ሁሉም ሰብአዊ ዘር ይድን ዘንድ የምናፍቅ ልብ እንድኖረን ያደርጋል። እንግዲህ በምስክርነቱ ስንመሰክር ሁሉም ሰብአዊ ዘር ይድን ዘንድ የምናፍቅ ልብ እንድኖረን ያደርጋል። እና ትልቁ ሐሳብ እዚህ ላይ በፍቅር መሰረት ራሱ እግዚአብሔር ሰዎች እንዲድኑ ከመውደድ እንዳይጠፉ ከመፈየ የነሱ መዳን ጭንቀት ስለሚያሳዝነው ያንን ማየት ስለማይወድ የሰዎችን ጭንቀት ማየት ስለማይወድ ራሱ መስዋዕት እስኪያደርስ ያደረሰው ፍቅሩ እንደሆነ የዛ ፍቅር እኛንም ሊያነሳሳን ይገባል። ሌላ ነገር ሊያነሳሳን አይገባም ማለት ነው። ትንሽም ነገር የምናረከው ከሆነ፣ ትንሽም ለሌላ ሰው የምንጸልይ ከሆነ፣ ትንሽም ክርስቶስን የምንመሰክር ከሆነ መሰረቱ ለዛ ሰው ያለን ፍቅር ብቻ ሊሆን ይገባል። ሌላ ሊሆን ይችላል፣ ሌላም ሊሆን ስለሚችል ነው። ሌላ እኛንም ለኛም ሌላ ሰው እንደ ብዙ ጊዜ ትንሽ ቤተክርስቲያን ያለው ሰው እንግዲህ እንደኛ ወይንም በጣም ያልሰፋ ቤተክርስቲያን ቁጥር ለማብዛትም ናፍቆት ሊኖር ይችላል። እንደ ሌላው ትልቅ ቤተክርስቲያን ለመሆን ያ ሁሉ ናፍቆት እንደ ሰው ልናስብ እንችላለን። እያንዳንዷ የምናደርገው ነገር የዛ ሰው መጥፋት ግድ ብሎን በፍቅር ካልሆነ ከንቱ ነው ሊሆን የሚችለው። ስለዚህ ስልከንም የፍቅር ጥሪ ነው ይላከን ማለት ነው። እና ሐዋርያው ጳውሎስን ያነሳሳው ፍቅር ነበር ይላል። ፍቅር ነው ኢየሱስ ጳውሎስን በዛ በሄደበት ነገር ሁሉ እንዲሄድ ያደረገው። ሌላ ነገር ልታደርጉ የማትችሉትን ለፍቅር ስትሉ ግድ የምታደርጉት ነገር አለ። ያ እንግዲህ በእያንዳንዳችሁ ቦታችሁ አይታችሁ ይሆናል። በሌላ ነገር ማድረግ የማትችሉት ነገር ግን በፍቅር ምክንያት ያደረጋችሁትን ነገር ብዙ ማወቅ ትችላላችሁ። ፍቅር ትልቅ ኃይል አለው። ሐዋርያው እንዲህ ይለናል፣ የክርስቶስ ፍቅር ግድ ይለናል ብሎ ይናገራል። ስለዚህ ሲያረጉ በነበሩት ነገር ላይ መከራ እንዲቀበሉ፣ ነቀፌታ እንዲቀበሉ፣ በስድብ በእስር ቤት ሁሉ እንዲያልፉ፣ በዛ ሁሉ ምን ቸገረኝና ብሎ ዝም እንዳይሉ ያደረጋቸው ስለሌላው መዳን ያላቸው የክርስቶስ የማዳን ስራ የፍቅር ስራ የመስዋዕት ስራ ስለገባቸው በዛ ፍቅር ውስጥ ተነድተው የፍቅር ነገር ነው እንደዛ ያደረጋቸው እና ይህ የነበረ ዘላለም የሆነ እውነት ነው። ያ ፍቅር ግድ ይለናል ብሎ ይናገራል። ስለዚህ በዛ ፍቅር ሌሎችን ወደ እግዚአብሔር እንድንጠራ ያ የፍቅር አምላክ እንደሚወዳቸው እንድድኑ እንደሚፈልግ እንድንረግራቸው ነው የሚፈልገው። የክርስቶስ ፍቅር የጳውሎስን ተግባር ተቆጣጥሮታል፣ ለመስክርነትም አነሳስቶታል። ስለዚህ ያ ፍቅር ነው እኛንም ሊቆጣጠረን ሊያነሳሳን የሚገባው። ስለሌላው ያለን ፍቅር ነው የኛን እንድንረሳ የሚያደርግ። ዲግኒቲያችንን እንድንረሳ ያደርገናል፣ መሰደባችንን እንድንረሳ ያደርገናል። የዛ ሰው መዳን በውስጣችን ይገባል። ስለዚህ በዛ አይነት ስንሆን ያ ከክርስቶስ ዓላማ ጋራ ተግባባን ተስማማን እንላለን። ልክ የሱ ሐሳብ በውስጣችን ገባ፣ ስለዚህ በሱ ጥሪ ውስጥ ገባን ማለት እንችላለን። ጋለና የሱን ጥሪ በተሳሳተ መንገድ የራሳችንን ልናረጋው እንችላለን። ስለዚህ እግዚአብሔር አፍቃሪ አምላክ ሌሎችን ሁሉ ለእግዚአብሔር ወዳጆች አርገን ለእግዚአብሔር ወዳጆችን ማፍራት ለእግዚአብሔር ወዳጆች አርገን በመናመጣበት ስራ ላይ በዚህ በፍቅር ተነሳስተን በሱ ስራ ላይ ኃይለኞች እንድንሆን እግዚአብሔር ጸጋውን ያብዛልን። ያልጨመርኩትን እየጨመራችሁ ጥያቄ እየጨመርን ወደ ውይይታችን እንግባ።
ትንሽ ልሞክ ልጨምር። እግዚአብሔር ይባርክህ። እንደ ማርክ ፊንሊ ነው ያስረዳኸው። ድምጽ በደንብ ይሰማል፣ ኤነርጄቲክ ነበር። የተኛውን ሰው ሁሉ የሚቀሰቅስ እዚህ ላይ እኔ ማርክ ፊንሊ ይሄንን ነገር ፓብሊሽ ከማድረጉ በፊት ባገኝ የማማክረው ነገር ነበር። በዚህ በሰኞ ቀን ቅድም በተናገርከው how is your day ተብሎ እግዚአብሔር ቢጠየቅ ምን አይነት መልስ ይመልሳል ብሎ የዘረዘራቸው ነገሮች ያስቀመጣቸው በጣም ቆንጆ ምሳሌ ነው የተጠቀመው። ነገር ግን ያስቀመጣቸው በሰው አመለካከት ነው በሚልበት ጊዜ ለምሳሌ አይል ሬፊጂ ውስጥ ያሉ ሰዎች እግዚአብሔር ለነኛ ሰዎች ቤት መስሪያ ትልቅ ደረጃ ማድረስ አቅቶት አይደለም። እግዚአብሔር ያለክሳል ብሎ ያስቀምጣው እነኛ ሰዎች ለኛ በረከት ሆነው ነው። በረከት ናቸው እነኛ እዛ ሬፊጂ ካምፕ አካባቢ ላሉ ለሚኖሩ ክርስቲያኖች ሚንስ ላላቸው። የተቸገረ ሰው ለኛ በረከት ነው፣ በረከት የማምጫ መንገድ ነው። እግዚአብሔርን የሚያስለቅሰው እነኛ ቤት ማጣታቸው በሬፊጂ ካምፕ መኖራቸው ሳይሆን እነኛ በሬፊጂ ካምፕ እየኖሩ እኛ በቤት ውስጥ ማደራችን ለነሱ ምንም ሳናደርግ የሚያስለቅሰው እሱን ነው። እግዚአብሔር ሆምሌስ ሲቲ ውስጥ በትላልቅ ሲቲ ውስጥ ሆምሌስ ሰዎችን አይቼ አለቀስኩ ይላል ብሎ ሲያስቀምጥ ይሄም እግዚአብሔርን የሚያስለቅሰው ነገር አይደለም። አንድ ሁለት ሳምንት በፊት የሆነ የባይክ ራይደርስ እዚህ ሀገር ሳውዘርን አክሰንት ያላቸው ታፍ የሚባሉ ወንዶች ሞተር ብስክሌት የሚነዱ ቢርስ ጃኬት ሌዘር ጃኬት ይሄ የእያንዳንዳቸው ግሩፕ እንትን ያለውን አሰርተው ታቱ መሳሪያ ታጥቀው ፖሊሱ እንኳን ፈርቶ አያቆማቸውም። እና እንደዚህ አይነት ሰው ገጠመኝ የሆነ ቀን። የገጠመኝ የሚገርማችሁ ለካ ዝም ብሎ ጉረኛ ነው፣ በቂ ብር የለውም። ሆቴል ሄዶ 180 ብር አሉት። 180 ብር ብለውት ሴቭ ማድረግ ፈለገ። እንዳልኳችሁ ይሄ በሰንሰለት ነው ዋሌቱን ያሰረው፣ ታቱ በታቱ ነው፣ ጸጉሩ ረጅም ነው፣ ይሄ ካውቦይ ጫማ ነው ያደረገው፣ ካውቦይ ካፕ ነው ያደረገው፣ የሳውዝ አክሰንት ነው ያለው። በምድር ያለው ሰንሰለት በሙሉ እጆቹ ላይ ነው ያሉት እና ማደሪያ አልነበረውም። ይሄ 180 ብር ማምጫ ቦታ የለውም፣ ግን መኪና ውስጥ በብርድ ማደር ፈለገ። እኔ ቤቴ አሳድርህ ነበረ፣ ቤቴ ውስጥ ጠዋት ለስራ ስለሚወጣ ብቸኛ ትሆናለህ፣ ነገር ግን መኪና ውስጥ የምታድረውን በቂ የሆነ ልብስ እሰጥሃለሁ ብዬ ፈቃደኛ ከሆንክ ብዬ የጥቁር ሰው ሚኒቅም ከሆነ ብዬ ፈቃደኛ ከሆንክ ብዬ ጠየቅኩት። ለካ ስልክ ላይ ነው ያለው፣ ከቤተሰቡ ጋር እያወራ እንደዚህ አይነት ሰው እንዲህ እያለኝ ነው። አይ ቲንክ ቦታ ዛሬ አልሞትም ወርሞኝ የሚያድር ይመስለኛል አለ። ወዲያው ድራይቭዌይ ላይ ነው ያቆምኩት። አቁሜ ከሁለት አልጋ ላይ ብርድ ልብስ አነሳው። ምንድን ነው ይሄ? ሁለት ብርድ ልብስ፣ አንዱ ይበርደዋል ብዬ ፒሎ ሰጠሁት እና ጠቅልዬ ወደ መኪናው አደረስኩት። ጠዋት ብርድ ልብሶቹን እፈልጋለሁ ለሆነ ጉዳይ፣ እዚህ ላይ መናገር አስፈላጊ አይደለም እና ጠዋት መጥቼ እወስዳለሁ ስልክ ደው ከደወልክ ብዬ ነገርኩት። እስከ ዛሬ አልደወለም፣ ይዟቸው ሄደ። ግን እኔ እስከ ዛሬ ደስ ብሎኛል፣ ሌላ ብርድ ልብስ ቢገዛም ያን ቀን ያ ግለሰብ ሰው ፈርቶ ይሄድ ነበር፣ ጥቁሮችን የሚገሉ ናቸው ብሎ። እግዚአብሔርን የሚያስደስተው ለማለት ነው የምሳሌ ያመጣሁት። ያ ግለሰብ ለእኔ በረከት ነበር፣ በዛን ቀን ሆምለስ ለእኔ በረከት ነበር። ሀው ዱ ዊ ሪስፖንድ ለእነኚህ ለተቸገሩ ሰዎች፣ በጦርነት ለሚሰቃዩ፣ በበሽታ ውስጥ ለሚሰቃዩ? እግዚአብሔር መፍትሄ አጥቶ ሳይሆን እነኛ ለእኛ በረከት ናቸው፣ እኛ ግን ያንን በረከት እየተጠቀምን አይደለም። አይ ዊሽ ማርክ ፊንሊ በዛ ሁኔታ ቢያስቀምጥ ደስ ባለኝ ነበር። እኛ ግን ነገሩን በእንደዛ ብንመለከት መልካም ነው ለማለት ነው። ምክንያቱም ጥቅሶቹ የጠቀሷቸው እነኚህ የጠፋው በግ የጠፋው ልጅ ያስቀመጠው የጠፋው ልጅ አባቱ ቤቱ ቁጭ ብሎ ነው እየጠበቀ የነበረው። የሚገርማችሁ ሀብታም ነው። በፈረስ ወጥቶ መፈለግ ምናልባት ልቡ ተቀይሮ ከሆነ እባክ እያለ መከታተል አቅቶት አይደለም፣ ግን ፍሪደም ለሱ ሰጠው። ይሄ ልጅ ልቡ ተመለሰ። በተመለሰ ጊዜ የአባቱን ቤት ኑሮ አሰበ ነው የሚለው መጽሐፍ ቅዱስ። ልቡ በተመለሰ ጊዜ የጠፋውን በግ ታሪክ ክርስቶስ ሲናገር ልክ እንደዚሁ አንድ ኃጢአተኛ ልቡ ሲመለስ ነው የሚለው ደስታ በሰማይ የሚሆነው። እና እግዚአብሔርን በእንደዚህ አይነት መንገድ ብናስቀምጥ መልካም ነው። ሀው ዋዝ ዩር ዴይ ብለን ጥያቄ ስንጠይቅ እነኚህን በረከት ሆምሌሶችን ወደ ሲቲ ልኪያቸው፣ ሰዎች ክርስቲያኖች እምቢ አሉ። እነ ኪዳኔ እነ ፓስተር ዳንኤል እምቢ አሏቸው። ለራሳቸው የሚሞቅ ቤት ለማደር እነሱን ጥለው ሄዱ። ያ ነው ያሳዘነኝ ነው የሚል መልስ የሚሰጠው ሀው ዋዝ ዩር ዴይ ይባል። አመሰግናለሁ።
አሜን። ሌላ ሰው ሀሳብ ይጨምር?
ጫልቱ ነኝ ከቴኒሲ ታስተውኝ። የእኔ ጥያቄ መጀመሪያ ትምህርት ላይ ስለ ሰይጣን ምስክርነት አንስተህ ነበር አይደለም?
አዎ።
ምስክር ሰይጣን በውሸት የሚመሰክረው ምስክርነቱን የጀመረው መቼ ነው? ጥያቄ ነው።
ጨረሽ? ጥያቄያችን እንዳለ በልባችን ይዘን በእንትን ሀሳብ የምትጨምሩ ጥያቄ ነው፣ አትርሱ። ሐሳብ የምትጨምሩ ጨርሱ ሐሳቡ።
እሺ ሄሎ
አቤት
ይቻላል ሐሳብ?
አዎ።
በማክሰኞ ላይ ስለምስክርነት ስናገር እግዚአብሔር ያለኛ ይገዛ ኃጢአተኞችን በራሱ መንገድ መድረስ ይችላል። ነገር ግን እንደ ክርስቶስ ያለ መልካም ባህሪን እንድናዳብር ዘንድ የእነርሱን ስራ እንጋራለን ይላል። ይሄ ሐሳብ በእኔም ልብ ውስጥ እግዚአብሔር ሰውን ሁሉ መቆጣጠር ይችላልም ወይ? ሰውን በራሱ ኃይል ያዳነውን ሰው በራሱ ክልል መጠበቅ መቆጣጠር ይችላል እና ይሄ ቢሆን ኖሮ ሰይጣን ይሄን ሁሉ ህዝብ ባልወረሰ ነበረ የሚል ሐሳብ በኔ ውስጥም በሌላም ሰው ውስጥ ሊኖር ይችላል ብዬ አስባለሁ። እና ግን ክርስቶስ ትልቅ ዋጋ በመስቀል የተወረስነውን ከተወረስንበት ያልፈጠረን ሌላ ያጠፋን ጠላት ከወረሰን በታላቅ ዋጋ በደሙ እንደገና የራሱ አደረገን። ካደረገን በኋላ ግን እንዲሁ በጸጋ በነፃ ነው ያገኘነው ሰማይን በድጋሚ በነፃ እንድናገኝ ታላቅ ስራን አድርጎልናል። እና ካደረገ በኋላ ግን አሁንም እንደኛ ሐሳብ እዚህም እንደተጻፈው እንደ ሰው ሐሳብም ለምን ታዲያ ይህን ዋጋ የከፈለውን በራሱ ለምን ሰይጣን እንዳይደርስብን መከላከል ይችል የለም ወይ ብለን እንዳንል ክርስቶስ የከፈለልን ታላቁን በሱ ዋጋ መክፈል ነው። እኛ የደህንነትን ነገር ሙሉ ለሙሉ እንጂ ከኛ ምንም ባይኖረንም ግን መሳተፍ እንዳለብን ለምን የተደረገልን ነገር እንዲሁ በዋጋና በቀላል የማይገኝ መሆኑን በደሙ አሳየን። ከዛ በኋላ ግን ከዛም በኋላ የራሳችንን ነፃነት በነፃነት በፍቅር ይሄ የተደረገልን ነገር ያስፈልገኛል እኔ አግኝቼዋለሁ ተደስቼዋለሁ አጣጥሜዋለሁ ካልኩኝ በኋላ ለሌላም ደግሞ ያንን የክርስቶስን መንፈስ ተላብሼ ሌሎችንም ከጠላት ወጥመድ ውስጥ እንዲወጡ የመስራትና የመሳተፍ ነገር ልክ እንደ ዝም ብሎ የተገኘ ነገር ሰማይ የፍቅር ቦታ ነው፣ የመተሳሰብ ቦታ ነው። ስለዚህ ያንን ነገር ደግሞ እዚሁ እንድንለማመድ ስለፈለገ ይሄንን እንድንሳተፍ ነው። ስራው የሱ ነው፣ የስራው ባለቤት እሱ ሆኖ ካለ ግን ተሳትፎ እንድናሳይ እና ለተደረገልን ነገር ዋጋ መክፈል ማለት ያው ስንመሰክር ለሌላ እኛ ድነን እና በእንደዚህ አይነት ባህሉን እንዲሁ ይሄንን ደግሞ በሰማይ የተነድ የምንለማመደው እዚሁ ነው እና ይሄንን ተለማምደን ሰልጥነን ለሰማይ ዝግጁ እንድንሆን እንደሆነ ተገለጸልኝና በእውነት ይሄንን ስራ ደግሞ እኛ ለብቻችን አይደለም፣ መንፈስ ቅዱስ ከኛ ጋር ሆኖ ነው እና ነገሮችን አቅልሎልን ነው የተጠን እና ከባዱን ቀላል ቀላሉን ከባድ አድርጎ ሰይጣን ግን ክርስቶስን እንድንከስ አምባገንነቱን ሌላ እሱ የሚያስበውን መንፈስ በሰው ውስጥ ይረጭና ለምን እሱ ማዳን ይችልም ለሞ በዚህ ጦርነት ውስጥ ለምን ዝም ይላል እግዚአብሔር ጠፋኝ እያለ ይከሳል። ግን እግዚአብሔር የሱን ፍቅር እንድንለማመድ በሰማይ ደግሞ የምንኖረው እዚህ በተለማመድ ነው መሆኑ እንዳለበት ይህን መልካም ስራ ላይ እንድንሳተፍ ትልቅ ግብዣ ነው ያደረገልን። በእውነት አስተውለን ብናይ በዚህ ጉዞ ላይ መሳተፍ ማለት ከዚህ የበለጠ በምድር እንኳ እንደ ትንሽ ከፍ ያለ ቦታ ላይ ስብሰባ ወይም ከፍተኛ ትንሽ ከፍ ካሉ ህብረተሰብ ጋር ብንገናኝ ምን አይል እንትን ኩራት ይሰማናል እና በዚህ ውስጥ እንድንሳተፍ ስንጠራ ይሄ ከምንም በላይ ትልቅ ጥሪ እንደሆነ አስተውለን ልንጠቀምበት ይገባል እና እግዚአብሔር ይርዳን።
አሜን አሜን። እሺ አሁን ጥያቄውን ማስገባት ይቻላል። ስሰሚን ሁሉ ነው ሲጠየቅ ሰውን
ያ ሰይጣን የነን ክስስ መቼ ነው እና የውሸት ምስክርነት የጀመረውስ መቼ ነው የሚል ጥያቄም ተነስተዋል። ሐሳብ ስትጨሩ ስትጨምሩ ከዚህ ጋር አብሮ የሚሄድም ካለ አብራቹ ከመልሱም ጋር እየተቀንተ እየጨመራችሁ ሐሳብ ስጡ።
ሄሎ
አቤት አቤት ይስማል ዶክተር ማኑኤል?
ያ አይ ቀደም በሄድን ሰምቻለሁ በእምነት ነጭ መስለኛል በእምነት ሐሳብ ተስተና
የለም ከተ ዶክተር ማኑኤል ከተ ችግር የለም ከተ
አዎ ካንተ ካንተ ከተ ደግሞ በእምነት
አዎ ገባል ችግር የለም።
ያ እንግዲህ ጥያቄውን እኔም እንዳስተዋልኩት መቼ ነው የሚለው ነበረ። ግን ሐሳብን ሳልሰብ በፊት ምናልባት እንግዲህ ይህ መስመር አዲስ መስመር ነው ብዬ ተስፋ አደርጋለሁና አንዳንዶቻችን እንግዳ ልንሆን ስለምንችል ለዚህ መስመር አንዳንድ ድምጽ ይገባል። ይህንን መቆጣጠር የሚቻልበት መንገድ አለ። በጣም ቀላል ነው። ምክንያቱም የአየር መስመር ስለሆነ የምንነጋገረውን ቃል በሚገባ ካላዳመጥን ማስተዋል አንችልም። ያ ነው የአየር መስመር ችግሩና ቀላሉ መፍትሄ ምንድነው? ስልኮቻችን ስልክ ያዘን ሰዎች ስታር 6ን ተጭነን ራሳችንን እንዘጋለን ሳንናገር ስንቀር። ይሄ በጣም ጠቃሚ ነው። ሌሎችም ለኛም እንሰማለን የምንነገረውና ስልኮቻችን ያዘን ስታር 6 እንጫንና ሚውት ነው እንቆ። አሁን እኔ ነኝ የማወራው ሌሎቻችን ግልጽ አድርገን ቆይ። በእርግጥ በኮምፒውተር የምትጠቀሙ ችግር የለም። ምክንያቱም ኮምፒውተሩ ራሱ ሞኒተር ደግሞ ስለሆነ ሚዩት ያደርጋቸዋል ማለት ነው። ብታወሩ አይሰማም። አሁን ይርገበገባል። ብዙ ሲናገር ሌላ ሰው ከብቷል ማለት ነው። ሁለት ሰዎች በአንድ መስመር ላይ ሪኮርድ እያደረጉም ናቸው ማለት ነው። ያይረብሻልና ልክ ስታር 6 ሚዩት ያደርጋል። ለመናገር ደግሞ ስታር 6ን ስንጭን ክፍት ያደርጋል። በጣም ሲምፕል ነው ማለት ነው። እና ይሄንን በእናደርግ መልእክቱን በሚገባ እንከታተላለን ለማለት ነው። አመሰግናለሁ። እንግዲህ ኢቴል አነሳችሁ ጥያቄ መቼ የሚለው እንግዲህ የቀን ጉዳይ፣ የሰዓት ጉዳይ፣ የአመት ጉዳይ ስለሆነ ከእግዚአብሔር ቃል አንድ ስፍራን እንድታነብ ቃል መስጠት እፈልጋለሁ። በራእይ ዮሐንስ ምዕራፍ 12 ከቁጥር 7 እስከ 9 ላይ ያለውን እንድታነብ ጊዜን ለመቆጠብ ያህል ነው። እና በዛ ላይ በራእይ ዮሐንስ ምዕራፍ 12 ከቁጥር 7 እስከ 9 ባለው ላይ ይገልጻል። እዛ ላይ ምንድነው ምሎ በሰማይ ሰልፍ እንደሆነ እግዚአብሔር ቃል ይናገራል። አሁን ትልቁ ጥያቄ መቼ ነው፣ ሰኮንዱ፣ ሰዓቱ፣ አመተ ምህረቱ የሚባል ነገር የለም። እዛ ይቆ ችሎታም የለንም፣ ደግሞ ብኖርም አይጠቅመንም። ትልቁ የሚጠቅመው ነገር ግን ሰይጣን ምስክርነትን የጀመረው በሰማይ እንደሆነ ስለዚህ ይህ ምስክርነቱ እየገፋ መጣ ማለት ነው። ሰዎች ዛሬ ምድር እንደሚያደርጉት ወደሚቀርቡ ሰዎች እየሄደ ክርስቶስ እንደዚህ ነው፣ ጨካኝ ነው፣ እንዲህ ያደርጋል፣ አምባገነን ነው፣ እሱ ራሱ አምላክ መሆን ይፈልጋል፣ እኛ እንድንታዘዘው ብቻ እንድንገዛለት ይፈልጋል፣ መጥፎ አምላክ ነው፣ ታያላችሁ አይደለም እያለ ስለዚህ ያ የተጀመረው በሰማይ ነው። እግዚአብሔር ሰኮንዱን ያውቃል፣ እግዚአብሔር ቀኑን ያውቃል፣ እግዚአብሔር ሰዓቱን ያውቃል፣ አመቱንም ያውቃል። ልቆ ነገር ግን ምንድን ነው የሰይጣን ክፋቱ ተንኩሉ እየገፋ በሄደ ቁጥር የሰማይ ሰራዊቶችም የእሱን ሐሳብ መስማት በቀጠለ ቁጥር እግዚአብሔር ዳርቻን አዘጋጀ። ዳርቻው ምን ነበር? ጦርነት ነበር ይላል እግዚአብሔር ቃል። ግን ሰይጣን ጦርነቱ ሳይኖር በፊት ነው ይህንን ስብከት የጀመረው፣ የጥፋት ስብከት። ግን ክብር ለእግዚአብሔር ይሁን። በቃሉ እንደተነገረው በዚህ በሰጠው ጥቅስ ሰይጣን እንደተሸነፈ ስፍራ እንዳጣ እናገራለና ሰይጣን ገና ሳይወርድ በፊት ሰይጣን በፊት ይህንን ስብከት ጀምሯል። ከተጣለም በኋላ ይኸው እግዚአብሔር ለዘላለም ሳይሆን ለአዳም ኃጢአት ባይኖር ኖሮ ኃጢአት የማይለማመድበት ምድር ለዘላለም የምኖረን አሳልፎ ለሰይጣን ሰጠው። በዚህ ስብከቱ መሰረት ነው ተሸነፈ ማለት ነው። ዛሬም ይኸው ሰይጣን ያንን እንደውም በዚህም ላይ በቁጥር 12 ላይ በራእይ 12 ወዮላችሁ እናንተ መንደር ምስክርነቱ ቀላል አይደለም ይላል። ቅድም ተናገረ ወንድሜ ክዳንን ተናግሯል። በዚህ ዓለም ላይ የሚደረገው ክፋት፣ እርኩሰት፣ ተንኮል፣ ነፍስ መግደል እኔ እንደውም ጨካኝ በዓለም ከሚደረጉ ስራዎች ሁሉ ጭካኔ የተሞላበት ስራ እየሰራ ያለው ዲያብሎስ ነው። ምክንያቱም አያዝንማ እዚህ ምስክርነቱ ይሄንን ይመስላል። በሰማያዊ ተጀምረው ተሸንፎ መውደን እጃል ሰጥቷል ቀጥሏል። ግን የሚያሳዝነው የእግዚአብሔር ልጆች የሱን ድምጽ ሲሰሙ ነው የሚያሳዝነው የሚል ሐሳብ ነው። እንግዲህ በዚህ ወላቋጭ ምን ሌላ ሐሳብ ለመጸት ዋላ አመጣለሁ።
አሜን። በእምነት
እሺ። እኔ ትንሽ ያለኝን ሐሳብ ልስጥና በጥያቄ ላይ ደግሞ ትንሽ የምጨምረውን ጨምራለሁ። በርግጥ በጥሩ ሁኔታ ተመልሷል። በአሁኑ ክፍል ላይ ለደህንነት እድል መስጠት በሚለው ላይ ያዕቆብ 5:20 ላይ ያለውን ጥቅስ ሰንበት ትምህርቱ አስቀምጧል። ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንዲያድን የኃጢአትንም ብዛት እንዲሸፍን ይወቅ ይላል። እና መቼ ነው ይሄንን ሰው ማድረግ የሚችለውን የሚለውን ሐሳብ ለመናገር ነው። ሰዎችን ከኃጢአታቸው እንዲመለሱ ለመናገር ጉጉትና ናፍቆት የሚኖራቸው መቼ ነው ብለን ስንል እግዚአብሔር ሲነግረን ሁለት ትእዛዛቶቹን አስሮቹን በሁለት ጠቅልሏል። እና ኢየሱስ ሲጠቀልላቸው የመጀመሪያውን እግዚአብሔር አምላክን በፍጹም ልብ በፍጹም ነፍስ በፍጹም ኃይል ውደድ አለ። እና ሁለተኛውን ባልንጀራህን እንደ ራስህ አድርገህ ውደድ አለ። እና ባልንጀራውን እንደ ራሱ አድርጎ ያልወደደ ሰው የኃጢአተኛው ሞት አይገደው፣ ለመናገርም ጉጉት አይኖረው። አሁን ራሱ በዕለታዊ ኑሮ ስናይ ሰዎችን በጣም የምንወዳቸውም ሰዎች አንድ የሆነ መልካም ዜና ስናገኝ ያንን ነገር ለዛ ሰው እስከምንናገር በጣም እንጓጓለን። ይሄ የምናየው ነው፣ የሁሉ ጊዜ ተግባራችን ነው። እና እንግዲህ ለምንወደው ሰው መልካም ወሬ ብለን ያሰብነው ነገር ለመናገር በጣም ምንጓጓ ከሆነ እግዚአብሔር አምላክ የሰጠውን ሁለተኛውን ትእዛዝ በውስጣችን ከሰራ በተፈጥሯዊ ማንነት ለመናገር ከምንጓጓው በላይ የሆነ መጓጓት ነው በውስጣችን የሚፈጠረው። ለምንድን ነው የማንጓጓው? አንደኛው ችግራችን ባልንጀራችን እንደራሳችን አንወድ። ባልንጀራችን እንደራሳችን ብንወድ እኛም ያንን ነገር ለመናገር እንጓጓለን። ሌላው ነገር ደግሞ የማንጓጓበትና የማንራራጥበት ምክንያቱ ደግሞ እኛ ራሳችን መዳናችን እጅግ አላስደነቀንም። እጅግ ከተደነቀ ሰው በዛ ነገር አድናቆት ውስጥ ከገባና የባልንጀራው እንደራሱ ከወደደ ሁለቱ ነገሮች ተጣምረው ከመጡ ዝም ማለት አይቻልም። ነገር ግን በቃ መዳናችን ራሱ እንደ ልማድ አይነት ነገር መግባት መውጣት ከሆነ መዳናችን የማይደንቀን ከሆነ በዛ ውስጥ መደነቁ ስላልገባ ለሌሎችም ለመናገር አንጓጓም፣ አንሮጥም። ያቺ የሰማራዊቷ ሴት እኮ ልክ ኢየሱስ መጥቶ ኢየሱስ እሱ መሆኑን ከተገናኛት ከተናገራት በኋላ ልቧ ከተነካ በኋላ እኮ እንስራዋን ጣለች ነው የሚለው። እንስራዋን ጣለች፣ እየበረረች ሄደች። በፊት ስትሸማቀቅበት የነበረው ስሜቷ ሁሉ ጠፋ። ምን አጠፋው? የኢየሱስ እኮ በውስጧ መገኘቱ እኮ ያንን ያጠፋው። እና ኢየሱስ በውስጥ ከተገኘ በሰው ውስጥ ከተገኘና ከተደነቀ ያ ሰው በመዳኑ ከተደነቀ የእሱን ማንነት ካወቀ ማንነታችን ራሱ እኔ የምናውቅ አይመስለኝም። ከምን ወደ ምን እንደመጣን የምናውቅ አይመስለኝም። ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራን ይላል። ሰው ድቅድቅ ጨለማ ውስጥ መቀመጡን ኢየሱስ ወደ እሱ መጥቶ የሚያስደንቅ ብርሃን ከማብራቱ በፊት ድቅድቅ ጨለማ ውስጥ መቀመጡን ያወቀ ሰው እንዴት ድቅድቅ ጨለማ ውስጥ ተቀምጦ የቆየ ሰው የሚያስደንቅ ብርሃን ሲበራለት እንዴት ያንን ለመናገር ዝም ይላል? እና ከዛ ውስጥ ራሱ የመውጣታችን ሁኔታ ያጠራጥራል። ከዛ ከድቅድቅ ጨለማ የወጣ ሰው ዝም አይልም። ባልንጀራው እንደራሱ የሚወድ ሰው ዝም አይልም። እነዛ ነገሮች ስለጎደሉን ነው ብዬ ነው እኔ የሚሰማኝ። እና ሌላው ደግሞ ይሄ የጠፋው ልጅ የጠፋው በግ ስናይ ሁሉም ከዛ ቦታ ጠፍተው ሄደዋል። ይሄድን የችግር አስር የብር ሳንቲም ያላት ብሎ የሚናገር ወይም ደግሞ ድሪም ብሎ የሚናገራትን ሴት የጠፋባት በቤት ውስጥ ነው። አንዷ ብቻ ናት ግን የጠፋችው፣ በቤት ውስጥ ነው የጠፋው። እና ስንቶቻችንን ቤት ውስጥ የጠፋ ሰው አለ ብለን የምናስተውል? ሁሉ ጊዜ አይኖቻችን የሚያተኩሩት ወደ ውጪ ነው። ጥሩ ነው ወደ ውጪ ማተኮር። ለምን የጠፋው በግም ውጪ ላይ ነው የጠፋው? ከበጎቹ መንጋ ተለይቶ ሄዷል፣ ጠፍቷል። እንዲሁም ደግሞ አባካኙ ልጅም ከቤት ወጥቶ ሄዷል። ልክ ነው፣ ከቤት ወጥቶ የሚሄዱም አሉ። ነገር ግን የማይታወቀውና ብዙዎቻችን አቴንሽን የማንሰጠው ግን እቤት ውስጥ እያለ ከኛ ጋር አብሮ ይገባል፣ ይወጣል። በቤተ ክርስቲያን ውስጥ የሚደረጉ አገልግሎቶችን አብሮ ይሳተፋል። ግን የዛ ሰው ህይወት ግን ምን እንደሆነ ግን የሚያውቅ ልብ ብሎ የሚያይ ማን ነው? መጥፋቱን የሚያስተውል ማን ነው? እናስ ደግሞ በተገኘስ ጊዜ ስንቶቻችንን ልባችን ልክ እግዚአብሔር ቃል እንደሚለው በደስታ የሚሞቀው ስንቶቻችንን? ስንቶቻችንስ የዛ የአባካኙ ልጅ ወንድም ህይወት ታሪክ ያለ ስንቶቻችንን? አባካኙ ተመልሶ ሲመጣ ስንቶቻችንን የምንደሰተው? ወይን ስንቶቻችንን ልክ እንደ ታላቅ ወንድሙ እንዴት እኔ በቤት ውስጥ ተቀምጬ እንደ ባሪያ አገልግዬ ብለን የምንል? ስንቶቻችንን የጠፋ ሰው መጥቶ የእግዚአብሔር መንፈስ ሞልቶበት እንደገና ወደ አገልግሎት ደምቆ በርቶ ሲቀመጥ ጌታ ሆይ ስምህ ይባረክ የምንል ስንቶች ነን? ወይንስ ደግሞ እኔ ስንት ዓመት አገልግዬ ደግሞ መጥቶ ስንት ነገር አድርጎ ደግሞ ይሄን አድርጎ አመንዝሮ ሰርቆ እንዲህ ብሎ መጥቶ ደግሞ እንደገና ሊያገለግል ይመጣል ብለን እንደ ታላቅ ወንድ የምንቆጣ ስንቶች ነን? እና እነዛ ሁሉ ነገሮች ናቸው አገልግሎታችን እንዳይሰፋ እንዳይደምቅ የሚያደርጉት ብዬ ነው እኔ የማስተውለው። እና ቅድም ኪዳኔ የሰጠው ሀሳብ ላይ ትንሽ ለመጨመር ኪዳኔ እውነቱን ነው የተናገረው። በማቴዎስ 25 ላይ ኢየሱስም ተናግሯል ይሄንን። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታስሬ አልጠየቃችሁኝም፣ እንደዚህ ታርዤ አላለበሳችሁኝም ትላላችሁ። ነገር ግን ከእናንተ ላነሱት ያደረጋችሁት ለእኔ እንዳደረጋችሁ ነው አላቸው። እና ያላደረጉትን በፍየል እንደመሰለ እና ሂዱ ብሎ እንዳሰናበተ በበግ ደግሞ የመሰላቸው ደግሞ ያደረጉትን እንደሆነ ይናገራል። እና ስለዚህ እውነት ነው ከኛ የሚፈለግ ነገር ሲገኝ ያንን ራሱ በመስጠትም በመባረክ ይላል። በመስጠት መባረክም ይላል ሰንበት ትምህርቱ ስንተኛ ምን ክፍል ላይ እንደሆነ ዘነጋውን። በመስጠት መባረክ አይ ቲንክ ሮብ ላይ ነው መሰለኝ። ማክሰኞ በመስጠት ማደግ ይላል ወይም መባረክ። እና ስለዚህ ያንን ባለማድረጋችን ራሳችንን የምንጎዳው እና የምንጠፋው። ኢየሱስም እኮ በቃ አልፈልጋችሁም ነው የሚለው ያንን ባለማድረጋችን። እዚህ ጋር ደግሞ እኔ ደግሞ ሌላው ደግሞ ልል እየፈለኩት ደግሞ እኔ የተረዳሁት ይሄ ጸሐፊው ሲል የተረዳሁት ነገር ምንድን ነው? ኢየሱስ ይሄንን ምድር ሲፈጥረው እሾህና አሜከላ አልበቀለበትም ነበር። ሁሉም ነገር መልካም ነበር፣ መልካም ነበር፣ መልካም ነበር ነው የሚለው ሁሉም ነገር ተደርጎ ሲያልቅ። ነገር ግን እኛ አዳም ነበር እንግዲህ ባለስልጣን የነበረው ለእንስሳት እንኳን ስም ያወጣው እኮ አዳም እኮ ነው። እና እግዚአብሔር በጣም ትልቅ ስልጣን ነበር የሰጠን ለእኛ ለሰዎች ልጆች። ነገር ግን አዳም እባካችሁ ሚውት አድርጉት እና አዳም ከእግዚአብሔር ጋራ አብሮ ሁሉን ነገር ስል አሱን አታስምሩበት፣ ሁሉን ነገር ማለቴ እግዚአብሔር አሁን ለምሳሌ የሰጠውን የፈጠረውን ምድር እንዲንከባከብ ሁሉ ለአዳም ነበር የሰጠው። ያ ማለት እንድናስተዳድር በቃ ምድር መልካም ሆና እንድናስተዳድር ሆነን የተፈጠረን ሰዎች ነበር። ነገር ግን አዳም የራሱን ገዥነት ለፈጣን ነው ፈልፎ የሰጠው እና እኔ ሲገባ እግዚአብሔር ሁልጊዜ የሚያለቅሰው እነዚህን ነገሮች ሲያይ አይ አዳም እያለም ያለቀስ ይመስለኛል። አይ አዳም ይህንን ሁሉ እኮ አንተ እንድትገዛ እኔ እንደፈጠርኩት ሆነ በመልካምነት እንዲቀጥል አድርጌ ነበረ፣ ነገር ግን ለሰይጣን አሳልፈ በመስጠት እነዚህ ሁሉ ነገሮች ግን አሁን ዛሬ ግን ባንተ ላይ ሆኑ። አዳም አሰው ማለት ነው እነዚህ ሁሉ ነገሮች ባንተ ላይ ሆኑ እና እግዚአብሔር ባንዴ ማሰው ይችላል እነዛን ነገሮች። ነገር ግን ሰንበት ትምህርታችን እንደሚነገር ወዶ ይታገሳ ይላል። ሁለተኛ ጴጥሮስ 3:9 ላይ ሁሉ ወደ ንስሐ እንዲመጣ ወዶ ይታገሳል እና ወደ ንስሐ እንድንመጣ ወዶ ሲታገስ እያዘነ ነው በሰዎች ላይ የሚሆነው ነገር። ራሳችንን የራሳችንን ስልጣን ለሰይጣን በመልቀቃችን በየለቱ የሚሆነው ነገር ሲያይ እግዚአብሔር እጅግ እንደሚያዝን እኛ እንኳን ፍጥረታዊ ሰዎች እኮ ሰው ሲጎዳ እንኳን እናዝናለን። እንግዲህ እግዚአብሔር ምን ያህል እንደሚያዝን እንደዛ ያንን ሀዘኑን የገባው ነው ብዬ ነው እኔ የምረዳው። እዚህ ቀጣ ዶክተር አማኔል መልሶታል የሰይጣን መቼ ነው ክስ የጀመረው የሚለውን እናም ደግሞ እስከ መቼ ሲቀጥል ነበር የሚለው ላይ ትንሽ ለመጨመር ራሱ በኢዮብ መጽሐፍ ስንሄድ ኢዮብ መጽሐፍ ምዕራፍ 1 ላይ ቁጥር 7 እና 8 ቁጥር 6 እና 7 እንደዚህ ይላል። አንድ ቀን መላእክት በእግዚአብሔር ፊት ሊቆሙ በመጡ ጊዜ ሰይጣንም መጥቶ በመካከላቸው ቆመ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም በምድር ሁሉ ዞርሁ ወዲያና ወዲህም ተመላለስሁባት ብሎም ለእግዚአብሔር መለሰ ይላል። ስለዚህ እዚህ ጋር እንግዲህ ሰይጣን ሰልፍ የጀመረው ቅድም ተብሏል አልደግምም በሰማይ እንደሆነ ተጽፏል በራእይ 12:7 ላይ ተነቧል። ከዛም እንደገና ያንን ሰልፍ ጀምሮ ምድር ላይም ሰዎችን ካሳሳተ በኋላ አዳም እና ሔዋን ካሳሳተ በኋላ በኢዮብ ዘመንም ወደ ሰማይ እየሄደ ይካፍ ነበረ የመግባት እድሉ ነበረው ማለት ነው። ነገር ግን ያ እድሉ መቼ ቆመበት? በርግጥ ይሄ መቼ ጀመረ ነው እንጂ መቼ ቆመ የሚለው አልተጠየቀም። ግን ምን አልባ ወደዛም ሄድ ከሆነ ብዬ ነው ጥያቄው። መቼ ቆመ የሚለው ደግሞ ኢየሱስ ክርስቶስ በመስቀል ላይ በዋለበት ጊዜ ነው የሱ እድሉ ሙሉ ለሙሉ የተዘጋው። ምክንያቱም ኢየሱስ ክርስቶስን የሰቀለው ሰው አይደለም፣ ሰይጣን ነው በሰው ውስጥ ሆኖ ኢየሱስ ክርስቶስን የገደለው። ኢየሱስ ክርስቶስን በመግደል እሱ ሊያስቀር መስሎት ነበር። ኢየሱስ ክርስቶስን ግን በመግደሉ ግን እዛ ያልወደቁ መላእክቶች እንኳን የሱን ገዳይነት ሙሉ ለሙሉ የተረዱት ኢየሱስ ክርስቶስን በመስቀል ላይ እሱ ባዋለ ጊዜ ነው። እና ስለዚህ የሱ ስራ አልቋል ማለት ነው። አልቋል፣ በመስቀል ላይ አልቋል። መቼ ጀመረ? በሰማይ ጀመረ። እስከ መቼ ያረገ ነበር? በኢዮብ ጊዜም ራሱ እየሄደ ይከስ እንደነበረ ወደ ሰማይ የሚሄድ እድሉ እንደነበረ፣ ግን ኢየሱስ ክርስቶስ ከተሰቀለ በኋላ ደግሞ ያ እድል በአጠቃላይ እንደተዘጋበት ለመጨመር ነው። እግዚአብሔር
ይቅርታ። ሰይጣን ምስክርነቱን የጀመረው እርግጥ በሰማይ ነው። ከዛም ደግሞ አልፎ በኤድን ገነትም እንደዚሁ እግዚአብሔር አይናቸው እንዳይከፈት ነው ብሎ በውሸት በእግዚአብሔር ላይ መሰከረ። በዛም ደግሞ አላቆመም። ዛሬም እንደዚሁ በዓለም ላይ እየዞረ የውሸት ምስክርነቱን ያወራል። ያልገደለውን እገሌ ገለዋል፣ ያልሰረቀውን እገሌ ሰርቋል እያለ በውሸት ምስክርነት ዛሬም እየቀጠለ ነው። አላቆመም፣ በክርስቶስ ላይም አላቆመም። አሁንም እየቀጠለበት ነው፣ እየሰራ ነው ስራውን፣ የውሸት ስራውን። እኔ ትዝ ይለኛል አንድ ሰውዬ በውሸት ተመስክሮበት 34 ዓመት ታስሮ እውነቱ ከወጣ በኋላ ዛሬ ከእስር ቤት ተለቋል። እስካሁን አልጨረሰም ስራውን። ክርስቶስ እስከመጣ ድረስ አይጨርስም፣ እንደዙ ይቀጥላል። ግን እኛ በበኩላችን በጌታ በርትተን ከውሸቱ መጠንቀቅ አለብን። በዚህ ቤተሰቡ ውስጥ እየገባም በውሸት መሰክራል፣ እናትና ልጅን ያጣላል። አላቆምም። በቃ ይቅርታ፣ በዚሁ ነው የማበቃው።
አሜን አሜን። ጥያቄውም ያመጣሽው አንቺ ነሽ አይደል?
አዎ፣
ጥያቄውም ያንቺ ነው። ጥሩ ነገሩ። የዛሬ ትምህርት ዋናው የሚያተኩረው ለክርስቶስ ወደ መመስከሩ ላይ ነው። ስለ ሰይጣን አሳች ስላልሆነ ይህን ያህል ከተወያየን እኛውን በዚህ ብናበቃም ጥሩ ነው። ዋናው የሰንበት ትምህርቱ ሀሳብ የዛሬው ለክርስቶስ የማዳን ስራ መስካሪዎች በሚለው ላይ ሞር ፎከስ ያደረገው ለዛ እንደው ጊዜ እንዳልቃይን በዚህም ደግሞ ጥሩ ተወያይተናል እና ቀጥሉ። ሌላ ሀሳቡን ጥያቄ ካለ
ሰላም ዝምታ ሰፍኗል። ሰከንዱ ዋጋ አለው። ስለዚህ ሰው የሚናገር የለም፣ ሁሉም እየሄደ ነው።
መጨረሻ ሊሆን ይችላል፣ አሁን ጊዜው እያለቀ ስለሆነ።
ኦኬ፣ እንግዲህ እኔ እንኳን በዚህ አስገራሚ በሆነው ኳስር ላይ ትንሽ የተከፈተ መስመር አለ። ይሄ ነው እንግዲህ በጣም አስቸጋሪው ሀገራችን። እስኪ ስታር ስድስት ስነቻን እኮ ከባድ አይደለም። ስታር ስድስት ተጭኖ ራስን ሚውት አድርጎ ማዳመጥ ይቻላል ሰው የሚኖረው እና ወንበር ስለሆነ ካላዳመጥን ምን ይጠቅመናል? እና በጣም ይረበሻል መንፈሴ። የእግዚአብሔር ቃል እኮ ከሁለት በኩል ከተሳለ ሳይፍ እኮ የበለጠ የተሳለ ነው። ስለዚህ ነው እፈራለሁ። እግዚአብሔር ቃል ዝም ብሎ በአየር ላይ ሲዘራ መልካም ዋጋ የለውም እና በተቻለ መጠን ራሳችን ሚውት አድርገን እንቆይ፣ አለዚያ ምንም ዝም ብሎ መለፍለፍ ነው ማለት ነው። እውነት ስለ እኔ ነው የምናገረው። እኔ በተለይ በላ ነገር ብለፈልግ ግበለኝ በእግዚአብሔር ቃል እኔ አልደፍርም። ምክንያቱም እሳት ነው ይለበልባል።
ዶክተር ማሌል አንዴ ምናበት ጋይዳኒል እና ማሌል በአንድ ሁለታችሁ እየቀዳችሁ ከሆነ አንዳችሁ እንትን ማቆም ስላላችሁ፣ ጋይዳኒል እየቀዳ ነው አንተም?
እኔ ምንም አልቀዳውም። እኔ ለራሴ በስልክ ብቻ ነው እያዳመጥኩት ያለ። ምንም እኔ ከእንትኑ ከኮሚኒኬሽን ጋራ ምንም ኮኔክት ኮሚኒኬሽን የለኝም።
በቃ እንደዛ ከሆነ የእኔም በስልክ ነው ያለው። ኮምፒውተር ላይ እንትን አላረግኩም። እንግዲህ ፊገር አውት እናደርጋለን ሌላ ጊዜ። ግን ሚውት አድርጎ ያላረጋችሁ ካላችሁ እናም አሁን አረጋለሁ። አሁን እችን ወሬ ካቆምኩ በኋላ ሚውት አረጋለሁ። ተናገር።
እሺ፣ እግዚአብሔር ይስጥልኝ። እንግዲህ እኔ የምሰጠው ሀሳብ በተለይም በዚህ ኳርተር ላይ እኔ እግዚአብሔርን ከፍጹም ልቤ ይባርከዋለሁ። በተለይ በእምነት የጠቀሰችው ሁለቱ ነጥብ አስገራሚ። መዳናችን አላስደነቀንም፣ እውነት ነው። በበራሪ ያልተደነቀ ሰው ሌላው ማካፈል ይቆጠባል። ይህንን እንዳንክሮ እንውሰደ ወገኖቼ። ዋና ለማለት የፈለግኩት ነጥብ ግን ምስክርነት እግዚአብሔር ፓስተር ማክፍል ለአድቨንቲስት ቤተ ክርስቲያን የሰጠው ስጦታ ነው ብዬ አምናለሁ። ብዙ ሰንበት ትምህርቶቻችን ይከታተላለሁ። ብዙ ሀሳቦች የተዛባ ሀሳብ አለ በሰንበት ትምህርት ላይ፣ ግን በዚህ ኳርተር ላይ እርግጠኛ ነኝ በጸሎት ካነበባችሁ ቃል በቃል በረከት የምታገኙ ተስፋ አለ። ለምን? ዓላማው ምስክር ነው ስለሆነ ፓስተር ማርክን ላለፉት 20 ዓመታት አውቀዋለሁ። ለምን? በህይወቴ ብዙ ጥያቄዎች፣ ከባድ ጥያቄዎች ነበሩ። ብዙ ያልተመለሱ ፈተናዎች፣ ችግሮች ነበሩ። ግን የዚህን ወንድም መልእክት በመከታተል ትምህርቶችን በማንበብ መልስ አግኝቻሉ። ለነው ለህይወቴ ፈውስ ምክንያት የሆነ አገልጋይ ነው። ለዚህ ነው ለቤተ ክርስቲያናችን የተሰጠ ስጦታ ነው ያልኩ። እድለኞች ነን። ስለዚህ ይህንን ቃል በጸሎት እናንብብ። እንደውም ይህ ወንድም የጻፈው እኔና ቤተ ከኔ ጋር አብሮ የሚያመልኩ አንዳንድ ጊዜ ወደ ቤታችን ስመጡ ይህንን አብረን እናነባለን። የጳሚ ጸበይ ሁለት ወገም ነው ጻፈው። እያንዳንዱን ቀን የምናነባው አለ፣ በረከት አግኝተንበታል። ስለ ራእይ ዮሐንስ ጻፈው ጽሁፍ አለ፣ ልዩ በረከት ምሰጥ። ስለ መንፈስ ቅዱስ የጻፈው ጽሁፍ አለ። እድለኞች ነን ክርስቲያን ወገኖችን፣ በጸሎት እናንብብ። ሂዱ ይላል መልእክቱ፣ ሂዱ ይህንን ያልደነቀውን እግዚአብሔርን ታምር ተናገረው። በመጨረሻም በሐዋርያት ምዕራፍ 13 ቁጥር 47 እና በትንቢተ ኢሳይያስ ምዕራፍ 49 ቁጥር 6 ላይ የተጻፈውን አትርሱ ያለ የተዘጠነ መልእክት። ያ ምንድን ነው የምለው? በሚያስገርም ሁኔታ እግዚአብሔር እናንተን መድኃኒት አድርጌ ለዓለም ሁሉ ሄዳችሁ እንድትናገሩ ብርሃን አድርጌያችኋለሁ ይላል። እኔና እናንተ መድኃኒቶች ነን፣ እኔና እናንተ ብርሃኖች ነን። ግን መድኃኒታችን ካላዘነቀን ይህንን ማድረግ አንችልም። ቢያንስ ቢያንስ አንድ ሰው አንድ ስጦታ አለ። አንዳንዶቻችን 7-8 ያለን አለን። ይህንን ሄደን ብናደርግ ብዙ በረከት እናገኛለን። እግዚአብሔር ስሙ ይባረክ።
እግዚአብሔር እናመሰግናለን። እዚህ ላይ ስንሳ ልናገር እንዳይዘጋ የምትሉ ካላችሁ ተናገሩ። ሰዓቱ ግን እንደርሰዋለ ሳንሳ
አንድ ያለ አመለካከት በሄት አልሱ የጠየቀችው ጥያቄ መቼ ነው የጀመረው ብላ ነበረ። ቅድም በቂ መልስ ተመልሰዋል። በእግዚአብሔር በራሱ ዙፋን ፊት ነው ውሸት የተጀመረው። በኤደን ገነትም አይደለም፣ ልክ በዙፋኑ ፊት ነው ሉሲፌር በአእምሮ ውስጥ ክደት ከገባ ጊዜ ጀምሮ ነው። ስለዚህ በቀጥታ በሕዝቅኤል ምዕራፍ 28 ቁጥር 12 እስከ 15 ሕዝቅኤል አምትን ኢሳያስ ምዕራፍ 14 ከ12 እስከ 15 ያሉትን ስታነቢ ይሄ ተጫልቱ መልሱ እዛ አለ። በእግዚአብሔር ዙፋን ፊት ነው ውሸት የተጀመረው እና እስከ መቼ ይቀጥላል? ሂት በእምነት የመለሰችው መልስ ልክ ነው። በአንድ ነጥብ ነበረ እዛ የተናገረችው። እሷ በእምነት ያለችው በመስቀል ላይ ነው የቆመው የእሱ የውሸት ትርክት ወደ እንትን የሚለው ወደ ሰማይ መመላለሱ የቀረበትን ነው ያለችው። ከዛ ጊዜ ጀምሮ ሰይጣን በመስቀል ላይ ከመስቀል ላይ ጀምሮ በምድር ላይ ነው እየዋሸ የሚቀጥለው። ወደ ሰማይ መላእክት ፊት ሊያቀርብ አይችልም። እስከ መስቀል ድረስ ሰይጣን እስከ መስቀል ድረስ ይመላለስ ነበረ። ከመስቀል ጊዜ ጀምሮ ወደ ሰማይ አይሄድም፣ ለመሄድ አይችልም። በሩ የተዘጋው በዛን ጊዜ ነው። በምድር ግን እየዋሻል እና በምድር ላይ ብቻ ነው አሁን ታስሮ ያለው። ከእንግዲህ በሰማይ ሄዶ መላእክትን በመላእክት ጉባኤ ላይ ለመቀመጥ አይችልም። በመላእክት ጉባኤ ለመቀመጥ የሚችለው ክርስቶስና እኛ ብቻ ነን። እሱን ነው ስትል የነበረችው። በውሸት መዞር እንደ ሰካራም በየቦታ እየዞረ በዓለም ላይ ይዋሻል። ቅድም አንቺ ያልሻቸውን ነገሮች እያደረገ የእግዚአብሔርን ስም እያስጠፈ ይቀጥላል። ግን እኛ በቅድም በትምህርት በሰንበት ትምህርቱ ላይ የሚለው ምስክርነታችን ይላል የአንቺ የሄት ጫልቱ የእኔ የህይወት የመኖራችን ትርጉም በምድር ላይ በሚንቀሳቀስበት ጊዜ አንደኛ ሰይጣን ራሱም በመዋሸቱ ውሸታም መሆኑን እኔና አንቺ ምስክሮች ነን። የዋሸ እንደ ሰካራም ውሸት እየነዛ መሄዱን እኔና አንቺ እናሳጣዋለን። በተለይም አድቬንቲስት ቤተክርስቲያን አባላት ሙሉ ሰይጣን ውሸታም መሆኑን በህይወታችን በመኖር ነው የምንመሰክርለት። አንደኛ የሰንበት እውነትን ስለምናውቅ ሰንበት ማለት ክርስቶስ ነው። እኛ ለብሰን የምንመላለሰው ሰንበትን ወይም ክርስቶስን ነው። ሰንበት የሚለው ቃል ብዙ ሰዎች ቅዳሜ ቀን ወይም ደግሞ የሳምንቱ ሰባተኛ ቀን ብቻ አድርገው ይወስዱታል። ከዛም ክርክር አለ፣ ብዙ ጭቅጭቅ። ያ ለዛ ጭቅጭቅም ሁላ እኛ በመኖራችን ክርስቶስ በህይወታችን በመኖሩ እኛ በምድርም በሰማይም ለእግዚአብሔር እውነተኛ ምስክሮች ነን። አንዳንድ ጊዜ ድካማችን ምንድን ነው? እኛ ከአለመኖራችን የሚባል ጥያቄም ተነስቶ ነበር። እውነተኛውን ነገር በድፍረት ይናገራለሁ። የሰይጣን ውሸታም መሆኑን ማረጋገጣችን ነው እውነተኛ ምስክርነታችን። እውነተኛ ምስክርነታችን ሰይጣን ውሸታም መሆኑን ለማረጋጋት የሚያስችል የእምነት ብርሃን በልባችን መንቀሳቀሱ ነው። ለዚህ በአድቨንቲስት ቤተክርስቲያን ውስጥ እግዚአብሔር እኔንና እናንተን ማስቀመጡ ብናውቅም ባናውቅም ማንም ማታ ስንማር ነበረን አላው መቼም ብዙዎቻችሁ እድሉን አላገኛችሁትምና በእኔና በእናንተ የእግዚአብሔርን ስም በምናስረክስ በእንደኔና በእንደናንተ ባሉ ወይም እናንተን ልተዋችሁ እናንተን አልጥቃስ በእንደኔ ባለ እግዚአብሔርን ስም በሚያስነውር በዳንኤል ለሰቦ ሕይወት ውስጥ የኖረ እግዚአብሔር ታላቁን ከስም ሁሉ በላይ የሚበልጠውን እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን በአሕዛብ ፊት አምላክ አምላክ መሆኑን እየገለጠ ነው ያለው ዛሬ። ይህ ነው እውነተኛ ምስክርነት። ከሕይወታችን የሚፈልቅ የእግዚአብሔር ልጅ ማንነት እኛ ባናውቅ ባይገባን ባናስተውል 1844 ላይ ኢየሱስ ክርስቶስ እኔንና እናንተን በሰማያዊ ስፍራ ወስዶ አስቀመጠን ይላል። ያን ከህሊናችን ከነፍሳችን ከመንፈሳችን ተቀብለን በምድር ላይ በዚህ በተጫያውና በተዘበራረቀው በኃጢአት በረከሰው ባንደበቴም በሕይወቴም በኑሮዬም በሕይወቴም ጎስቋላ በሆንኩት በእኔ ምድርን ሁሉ ሰይጣን ሐሰተኛና ውሸታም መሆኑን ለመግለጥ እንድችል ከዘር ከቋንቋ ከወገን ለይቶኝ ከከምባታ ከኦሮሞ ከአማራ ከኢትዮጵያዊነት ከአሜሪካዊነት ከሁሉም ለይቶኝ ዘር ዜጋዬ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ስሙ ክርስቲያን ይባላል ከሁሉም ዘር ቋንቋ ወገን ለይቶን እኔንና እናንተን ክርስቲያን የአድቨንቲስቶች በተለይ የክርስቶስን ምጣት የሚያውጅ የእግዚአብሔር ሴትና ወንድ ልጅ አድርጎን የመረጠን አምላካችን እግዚአብሔር ለምስክርነቱ በምድር ላይ ስላቆመን ለዘላለም ስሙን አከብረዋለሁ።
አሜን። እግዚአብሔር እናመሰግናለን ስለነበረን ጊዜ እና ምስክርነት ለምን ምክንያቱም መድኃኒት ያለ በሽተኛ ሲሞት ማየት በጣም ያስቸግረናል። ምክንያቱም ያየነው ነገር እንዳንቀመጥ ያደርገናል። የክርስቶስ ፍቅር ግድለናል። በዛው ስንገባ ደግሞ እኛም የደስታ ተካፋይ እንሆናለን። ለዛ ነው የተጠራ ነው። ለዚህ ያየነው ግድስ ከመሆኑ ወደዛ ነው።
እግዚአብሔር ይስጥልኝ ይሄን መብራሪያ ስለሰጠኝ። ነገር ግን ያልኩት አውቃለሁ ክርስቶስ ሰይጣን እንደገና ወደ ሰማይ ተመልሶ እድል አገኝቶ እንደገና የውሸቱን ወይም የምስክርነቱን እንዳደርግ አውቃለሁ። ነገር ግን ያልኩት በዛ አላቆመም፣ እዚህ ምድር ላይም እየቀጠለበት ነው እየሰራ ነው ያልኩት እንጂ እስካሁንም እየተመላለሰ ይሰራል አላልኩም። ነገር ግን እዚህ ዓለም ላይ አሁንም እየተመላለሰ ብዙ እየሰራ ነው ማለት ነው። ነገር ግን ይቅርታ አድርጉልኝ፣ ሁሉ ነገርም ተረድቻለሁ፣ ሁላችንም ተረዳድተናል። በጣም ይቅርታልኝ።
ይቅርታ አንድ ጊዜ እህት ጫልቱ፣ አንቺ ይቅርታ የምትጠይቂው ነገር ምንም የለም። ያልሽውም ያሰብሽውም የጠየቅሽውም ጥያቄ አውትስታንዲንግ ወይም ደግሞ ከሀሳብ በላይ የሆነ መልካም ጥያቄና ለአእምሯችን ሁሉ በእውነት ለአእምሯችን ሁሉ ጥያቄን የሚያሳድረውን ነገር ጥያቄ ነው የጠየቅሽው። ስለዚህ ይቅርታ የምትይው ነገር ምንም የለም። ትክክለኛ የሆነ ዲስከሽን ነው፣ ትክክለኛ የሆነ ሀሳብ ነው የሰጠሽው። አሁንም በመጨረሻም ያልሽው ነገር ልክ ነው፣ ምንም አይነት እንትን የለውም። ግን እኛ እያልን ያለ ነው አንቺ የምታውቂውን እኛ ማናውቀዋለ፣ አንቺ ማታውቂውን እኛ የምናውቀዋለ። ይህንን ሼር ተደራርገን ወደ እግዚአብሔር ልጅ ወደ ጌታ ወደ ኢየሱስ ክርስቶስ ሙላት እንድናድግና ወደዛ ወደ አብ ወደ ወልድ ወደ መንፈስ ቅዱስ እድገት እንድንደርስ የሚያወያየን ውይይት ነው የተወያየ ነው ማለት ነው።
አሜን አሜን።
በጣም ጥሩ።
ጥሩ ጻልኩ አሁን ግልጽ ነው ያንቺ መስፈርት ተሰምቶ የውላችን ተከደረገ በኋላ ተመልሶ ያለቀ ስለመሰለኝ ነው ያንቺ መስፈርት ከተጨመረ በኋላ ካልሆነ ከሰዓት በኋላ እዚህ ላይ ትንሽ መጨመር እንችላለን ግን ያለቀ ስለመሰለኝ ነው ምን ታስቢያለሽ
ይሄ ጫልቱ አንቺን ነው እየጠየቀ ያለ የሰንበት ትምህርት አስተማሪ
ገብቶን ጨርሻለሁ
አባቃ እንደዚህ ኮን እሺ ና እግዚአብሔር መጣማርገና መሰግናለን ተብራርቷል ለነበረን ጊዜ እግዚአብሔር ይመስገን አሁን ሁላችን ከእንትኑ ከ እንወጣና ዘክተን እንወጣና ኋላ ቀደም አንድ ላይ ዋናው ማለት እንዳገናኘው በተለይ እንዲሆን እንወጣለን በማልዛም ደግሞ ትንሽ ሽንፈት ምንም ለማሄድም ደብዛም ይረዳናል ከዛ ከ አምስት ደቂቃ ቆይተን ተመልሰን እንገባለን መውጣቱ ለሁሉም ይጣቀማልኛ ምራፍ እንደገና ደግሞ ላቀዳዱም ያመቻል በዚህ መሃል ላይ የስጦታና የሰንበት ትምህርት ጊዜ ደግሞ ይሆናል በዚህ በፍቱ መሃል ማለት ነው ስለዚህ ለዛ ጸሎት አርገን እንላያለን ከዛ ከአስር ደቂቃ በኋላ ተመልሰን እንገባለን ጫልቱ መጸለይ ትቻለሽ
ጸልይ አለሽ እግዚአብሔር አምላክ ሆይ በጣም አድርገን እናመሰግናለን
አሜን
በዚህ ቀን የተለየ ሰንበት ሰጠን ሁላችንም ተሰብስበን ያንተን ቃል ሰንበት ትምህርትም እንድናጠና ስለረዳህን እናመሰግናለን
አሜን
የሚያስተምረውንም ሰው በመንፈስ ቅዱስ ሞልተ ቁጥሩ ቃል እንዲያስተላልፍ ስለረዳህን እናመሰግናለን
አሜን
ታሪውን ግዜ ባርክልን የሰማነውንም ደሞ በልባችን ገፍቶ ለፍሬ እንዲያበቃን እግዚአብሔር ሆይ እንለምናለን
አሜን
በቂ ግዜ ስለሰጠንም እናመሰግናለን በሰላም ጠብቀ ደሞ እንደዚሁ በመጪው ሳምንትም ተሰብስበን ያንተን ቃል እንድንማር አድርገን ስለም ስለተቀደሰ ስም እንለምናለን በጌታ በኢየሱስ ስም አሜን
አሜን